ሰላም ሰላም ወገኖቼ፣ ይህ ሻሎም ዓለም አቀፍ ቴሌኮንፈረንስ የምሽት ፕሮግራም ነው። ዛሬ ዕለቱ ሮብ እንደ ኤሮፕ አቆጣጠር ነሐሴ 5 2026 የቅጂ ቁጥሩ 7497490 ነው። እንኳን ደህና መጣችሁ። በሰላም ያዋለን ጌታ ስሙ ይባረክ። የምሽቱ አገልጋዮች ቃል ወንድማችን ዶክተር አማኑኤል ቆርጋ፣ ሰንበት ትምህርት ወንድማችን ሙሉ ጌታ ዶልቾ፣ መዝሙር እህት ሂሩት አግደው፣ ጸሎት እህት ወይዘሮ ልሳኔ ይሆናሉ። እኔም ፕሮግራሙን የሚመራው አማረች ጎጎ ነኝ። የሳምንቱ ጥቅስ የሚገኘው አንደኛ ቆሮንቶስ 14:1 ፍቅርን ተከታተሉ፣ መንፈሳዊ ስጦታዎችንም አጥብቃችሁ ፈልጉ፣ ይልቁንም ትንቢት መናገርን ተመኙ ይላል። መንፈስ ቅዱስ እንዲመራን እንጸልይ። በያለንበት የዘላለም አምላክ እግዚአብሔር አብ ወልድ መንፈስ ቅዱስ አንድ አምላክ፣ ጥበቃ ቸርነትህ መልካምነትህ በዝቶልን በሰላም በጤና አውለህን ለዚች ለተባረከች ሰዓት ስላደረስከን ክብር ምስጋና ለአንተ ይሁን። አቤቱ ጌታዬና አምላኬ ሆይ መስመሩን በምንከፍትበት ሰዓት ቀድመህ አንተ ገብተህ እያንዳንዷን ነገር አንተ እንድትቆጣጠር እንድትመራን እለምንሃለሁኝ። አቤቱ ጌታዬና አምላኬ ሆይ በዚህ ሰዓት በዚህ መስመር አንተን ለማገልገል በቃል በሰንበት ትምህርት በመዝሙር በጸሎት ቁጭ ብሎ ለመባረክ ፈቃደኛ ሆኖ በዚህ መስመር የተገኙትን ነፍሶች ሁሉ በየአንጻራቸው ተገኝተ እንድትባርካቸው እንድትባርከን እማጸንሃለሁኝ። አቤቱ ጌታዬና አምላኬ ሆይ በእውነት በዚህ መስመር ብዙ የጸሎት አደራዎች ቀርቦ መልስ አገኝተን አመስግነንሃል። አሁንም ደግሞ ጌታዊ በዚህ ምድር ስንኖር ሁሌም የማያልቅ ችግር ያለበት ምድር ውስጥ እስካለን ድረስ ሁሌም ልመናችን አያቋርጥም። በዚህ ሰዓት ደግሞ ጌታዊ በልዩ ልዩ ችግር ውስጥ በህመም፣ በሀዘን ተቆጥሮ በማያልቀው ችግር ውስጥ የሚገኙትን ደግሞ አንተ ተገኝተ እኛ ጌታዊ እገሌ ከእገሌ ብለን ስንጠርተን መዝለቅ አንችልም። አንተ ግን የፈጠርከውን ነፍስ ጌታዊ እያንዳንዱን ጌታዊ የምታውቅ አምላክ እንደ የችግሮቻቸው ተገኝተ መልስና መፍትሄ እንድትሆናቸው ለምስጋና እንድታቆማቸው እማጸናሃለሁኝ። ኦ ጌታዬና አምላኬ ሆይ ይህንን መስመር ስንገብት ሊረብሸን ዙሪያችንን የሚያደባ ክፉ አውሬ በኢየሱስ ክርስቶስን ባለበት እንዲገደብ ጀምረን እስክንጨርስ ባለው ሰዓት ሁሉ ጌታ ሆይ አንተ አብረን ሆነ ያለ አንዳች ኮሽታ ጌታ ሆይ ተባርከን እንድንወጣ እያንዳንዳችንን ጌታ ሆይ አንተ ባርከን መስመሩን አንተ ተቆጣጠር። ስለ ሁሉ በሁሉ ክብር ምስጋና ለአንተ ይሁን፣ በኢየሱስ ክርስቶስ ስም አሜን። ወገኖቼ በድጋሚ እንደምናመሻቸው እያልኩኝ የሰንበት ትምህርት ሰዓት እስከሚደርስ መዝሙር እየመረጥን እየዘመረን እንቆያለን። የመዝሙር ምርጫ ያለው አንሚት አድርጎ መዘመር ይችላል። የመዝሙር
ይዘመራለው።
እሺ ጋሽ በቂ እንኳን ደህና መጡ። እግዚአብሔር ይባርኮት።
አሜን። በአዲሱ መጽሐፋችን 223 ጌታ ክብር ይዘምራለሁኝ። የኢየሱስን ግሩም ፍቅር ዘምር፣ ምሕረቱ ጸጋውንን ዘምር። በከበረው ግሩም ስፍራ ያዘጋጃል ቤታችን። ሁላችን ሰማይ ስንደርስ ምን አይነት የደስታ ጊዜ ይሆን? ጌታችንም ስናይ እንዘምር የድል መዝሙርን። የመናኝን ወዳናው ስንጓዝ ደመና ሁሉ ከላይ ያልፋል። የጉዟችንን ቀና ሲያልቆ ደመናን ሁሉ ያልፋል። ሁላችን ሰማይ ስንደርስ ምን አይነት የደስታ ጊዜ ይሆን? ጌታችንም ስናይ እንዘምር የድል መዝሙርን። ታማኝና እውነተኛ ነሁን በየቀኑ ታምነን እንስራ። በክቡር ጌታችንም ስናይ ዋጋችን ይከፍለናል። ሁላችን ሰማይ ስንደርስ ምን አይነት የደስታ ጊዜ ይሆን? ጌታችንም ስናይ እንዘምር የድል መዝሙርን። በፊታችን ወዳለው እንፍጠን ውበቱን አሁን እናያለን። የእንቁ ደጆች ሲከፈቱ በወርቅ ጎዳና ስንሄድ ሁላችን ሰማይ ስንደርስ ምን አይነት የደስታ ጊዜ ይሆን? ጌታችንም ስናይ እንዘምር የድል መዝሙርን። አሜን
አሜን አሜን። እግዚአብሔር አብዝቶ ይባርኩት። ጋሽ በቂ ተባረኩ። ሌላ
መዘመር የሚችል እሺ፣ ከሌለ
መዝሙር 64ን እንዘምራለን። ፈቃድን አድርግ
ፈቃድን አድርግ ኦ ጌታ ሆይ፣ አንተ ፈርነ እኔ ሸክላም፣ አብጀኝ ስራኝ እንደምቱ ስጠብቅሳን በፈቃዴ ፈቃድን አድርግ ኦ ጌታ ሆይ፣ መርምረኝ እየኝ ጌታ ዛሬ እንደ በረዶ አንጻኛሁ በፊት ስቀርብ ትሁት ልሁን ፈቃድን አድርግ ኦ ጌታ ሆይ፣ መርምረኝና እርዳኝ ጌታ፣ ኃይልና ችሎት ያንተ ናቸው። ዳሰኝ፣ ፈወሰኝ መድኃኒቴ፣ ፈቃድህን አድርግ ኦ ጌታ ሆይ፣ መርምረኝ ግዛ ሰውነቴን፣ በመንፈስ ሙላኝ ሁሉ እስኪያይ አንተ መኖርህን በሕይወቴ።
አሜን። ሌላ መዘመር የሚችል
ሰው ከሌለን እዘምራለሁ።
ጋሽ በቄ ተባረኩ።
አሜን። በአዲሱ መጽሐፋችን 62 እንዘምራለሁ። የተባረከ ሰዓት ነው የምንጸልይበት፣ ወደ አምላካችን ኢየሱስ የምንቀርብበት፣ በሃይማኖት ብንቀርበው እርሱ ያስጠጋናል። እንዴት ጣፋጭ እረፍት ነው በዚያ መሆን ውብ ነው። የጸሎት ጊዜ የተባረከ እንዴት ጣፋጭ እረፍት ነው በዚያ መሆን ውብ ነው። የተባረከ ሰዓት ነው ጌታን የሚቀርበን፣ በርኅራኄ ፍቅሩ ልጆቹ ሊሰማ ሸክማችንን ከጫማው እንድንጥል ሲነግረን፣ እንዴት ጣፋጭ እረፍት ነው በዚያ መሆን ውብ ነው። የጸሎት ጊዜ የተባረከ እንዴት ጣፋጭ እረፍት ነው በዚያ መሆን ውብ ነው። የተባረከ ሰዓት ነው ተስፋ ለቆረጡ ለኢየሱስ ችግራቸውን ያቀርባሉ። በሩሩ ልቡ ኢየሱስ ያሳርፋቸዋል። እንዴት ጣፋጭ እረፍት ነው! በዚያ መሆን ውብ ነው። የጸሎት ጊዜ የተባረከ እንዴት ጣፋጭ እረፍት ነው! በዚያ መሆን ውብ ነው። የተባረከ ሰዓት ነው። በጌታስ እናምን እርሱን ይሰጠናል የምንፈልገውን። ስቃይ ችግርም ያርፋል በእርሱ ኃይል ስናምን። እንዴት ጣፋጭ እረፍት ነው! በዚያ መሆን ውብ ነው። የጸሎት ጊዜ የተባረከ እንዴት ጣፋጭ እረፍት ነው! በዚያ መሆን ውብ ነው። አሜን
አሜን አሜን። እግዚአብሔር አብዝቶ ይባርኮት ጋሽ በቄ። እውነት ነው፣ የጸሎት ጊዜ ከውዱ አምላካችን ጋር የምንገናኝበት ጊዜ በእውነት ግሩም ጣፋጭ ጊዜ ነው ያና፣ በእውነት ስለሚያነጋግረን ጌታ ክብር ለስሙ ይሁን። ሌላ የመዝሙር ምርጫ ያለው ዛሬ ዘማሪዎች የሉ? እሺ፣ እኔና ጋሽ በቄ እንዘምራለን። 96 ይመራኛል የሚለውን መዝሙር ዘምራለሁ።
ይመራኛል በቃሉ ኃይል ያጽናናኛል። በስራዬ በኑሮዬ ምራይ በጅ ኦ ጌታ ሆይ ይመራኛል በገዛ እጁ ይመራኛል። ተከታዩ እሆናለሁ በእርሱ እጅ ከተመራው። በጨለማ ቦታ ቤት በኤደን ገነት ብራመድ በጸጥታ በሞገድ አምላክ ከኔ አይለይም። ይመራኛል በገዛ እጁ ይመራኛል። ተከታዩ እሆናለሁ በእርሱ እጅ ከተመራ።
መዘመር የሚችል
እኔ ዘምራለሁ።
የማን ድምፅ ነው? ሂድ
የቀደመኝ ሰው ይዘምር።
እሺ
ጋሽ ሰው ይዘምሩና ዘምራለሁ።
እሺ
ጋሽ በቄ
ነው ይዘምር ነው ኋላ ዘምራለሁ።
እሺ ከተስማማችሁ ተባረኩ።
እሺ ዘምራለሁኝ። የበረከት ዝናብ አለ ግሩም የፍቅር ተስፋ፣ የመታደስ ወራት አለ ከአዳኙን የሚላክ። ባርኮት ያዘንባል የሚያሻነንም ሁሉ፣ በጠብታ ሲወርደልን አብልጠን እንለምን። የበረከት ዝናብ አለ መነቃቃት ያመጣል፣ መንፈሱን ይሰድልናል ለሁሉም ያዘንበዋል ባርኮት ያዘንባል የሚያሻንንም ሁሉ በጠብታ ሲወርድልን አብልጠን እንለምን የበረከት ዝናብ አለ ጌታ ቶሎ አዝንበው ሕይወታችንን አድሰው ቃልህም እናክብረው ባርኮት ያዘንባል የሚያሻንንም ሁሉ በጠብታ ሲወርድልን አብልጠን እንለምን የበረከት ዝናብ አለ ዛሬ ሊወርድ የሚችል ኢየሱስን ተስፋ ብናደርግ በሙሉ ልብ እንቅረብ ባርኮት ያዘንባል የሚያሻንንም ሁሉ በጠብታ ሲወርድልን አብልጠን እንለምን አሜን
አሜን ዳሽበር እግዚአብሔር ባርኮት ይህት ለምለም ያጠር ያለ መዝሙር
ያጠር ያለ ከሆነ
ወይ አሰብሽውን
58 የት አጭር ካልሽ አጭር አረጋለሁ የጸሎት ሰዓት የሚለውን ዘምራለሁ የጸሎት ሰዓት የደስታ ሰዓት ከዓለም የምሸሽበት አባቴንም የምሻበት ምኞቴን የምነግርበት ከመከራ ልርቃለሁ ጽናቴንም አገኛለሁ ፈተናም እድናለው በጸሎትም እቀርባለው የጸሎት ሰዓት የደስታ ሰዓት ጸሎቴ የሚሰማበት አምላኬን የማገኝበት ነፍሴ የምትረካበት ወደ ዙፋኑም ከጠራኝ ጸጋዬንም ታመን ካለኝ ችግሬንም እርሱንም ለምናለው የጸሎት ሰዓት የምወደው መጽናናቴን ልካፈለው የሰማይን ቤት እስካየው ሩጫዬን እስክጨርሰው በማይሞት ጋነሳለው ዋጋዬንም ወስዳለው በእልልታም ውላለው ታመሰግን አሜን
አሜን አሜን እግዚአብሔር ይባርክሽ እህት ለምለም በመዝሙር የመጣችሁትን ሁሉ እግዚአብሔር አብዝቶ ይባርካችሁ ጋሽ በቄ እህት ለምለም እግዚአብሔር አብዝቶ ይባርካችሁ አሁን ለሰንበት ትምህርት እንሄዳለን ወንድማችን አቶ ሙሉጌታ መስመር ላይ ይገኛል እንኳን ደህና መጣ መስመሩን ላንተ ለቃለውኝ እግዚአብሔር ይባርክ
እግዚአብሔር ይባርክሻችን እህት ያማረች መጨረሻ ላይ መዘመርሽው እህቴ ለምለም ከኒውዮርክ ጋሽ በቄ ሁላችሁንም እግዚአብሔር አብዝቶ ይባርካችሁ እህቴ አማረች በመዘመርም በመምራትም በጊዜ ተገኝተሽ ፕሮግራሙ በስርዓት እንዲካሄድ ስላደረግሽ እግዚአብሔር አብዝቶ ይባርክሽ እንግዲህ አሁን እየተወያየን ያለ ነው በአንደኛ ቆሮንቶስ እና በሁለተኛ ቆሮንቶስ መሰረት ላይ አርገናው በተለይ ደግሞ የዚህ ሳምንት በአንደኛ ቆሮንቶስ ላይ ያተኮረ እንዲሁም ግብረ ሐዋርያትን ወይም የሐዋርያ ሥራ ላይ ስለ መንፈስ ቅዱስ ስጦታዎች ያወራ እንግዲህ መንፈስ ቅዱስ ዋናው አርስታችን መንፈሳዊ ስጦታዎች ይላል። ለኚ መንፈሳዊ ስጦታዎች የሚሰጡት ከማን ነው? ከመንፈስ። ሁልጊዜ ትኩረታችን በጌታ በኢየሱስ ክርስቶስ፣ በእግዚአብሔር አብ፣ በእግዚአብሔር መንፈስ ቅዱስ፣ በእነሱ ላይ ለእነሱ ነው ክብር የምንሰጠው። ዛሬ አሁን እኔ በአማርኛ እናገራለሁ፣ ሀዲኛ ትንሽ ትንሽ ሞክራለሁ፣ ጉራግኛን ትንሽ ትንሽ የአካባቢውን ጉራግኛ ቋንቋ ወደ 7 የተለያዩ ቋንቋዎች አሉ። ቤተሰቦቼ የተደባለቁ ናቸው። ሆኖም ግን ትግርኛም ሞክር ነበረ። ኤርትራ አስመራ ላንድ ለሁለት ዓመት ስለነበርኩ በደንብ አድርጌ ሞክር ነበረ። ከጊዜ ብዛት ባለመጠቀሜ ዛሬ እንብዛም አልሰማምም አልናገርምም ትግርኛ። በጣም አዝናለሁኝ። ያ በመሆኑ ፕራክቲስ ላደርግ ይገባኝ ነበር። ስጦታዎች ናቸው እነዚህ ሁሉ ስጦታዎች ናቸው። ስንወለድ ገና ስንወለድ የተሰጡ ስጦታዎች አሉ። ከመጀመሪያ ጀምሮ ያሉን ነገሮች በሞላ ስጦታዎች ናቸው። መንፈሳዊ ስጦታዎች ባሉት አትባሉት ለውጥ የለውም። እግዚአብሔር ህይወትን ሰጠን። የኛ ህይወት አይደለም፣ ስጦታ ነው። ተወለድ ያም ራሱ ስጦታ ነው። እግዚአብሔር እንድንወለድ ፈቃዱ ሆነ፣ እንድናድግ ፈቃዱ ሆነ። እነኚህ ሁሉ ስጦታዎች ናቸው። ግን ብዙ ጊዜ አይናችን ይጨፈናል። እኛ ራሳችን የእግዚአብሔር ስጦታ መሆናችንን ረስተን ሌሎች አማልክትን እናመልካለን። ከሌሎች አማልክት አንዱ ባን ነው እኔ። እኔ የሚል መንፈስ ራስን ማጉላት፣ ራስን ከፍ ከፍ ማድረግ። እኔ የተፈጠርኩት በእግዚአብሔር ለእግዚአብሔር ክብር ከመስጠት ይልቅ ለራሴ ክብር የምሰጥ ከሆነ እኔ ራሴ ጣዖት ሆንኩኝ። አሁን የመንፈሳዊ ስጦታዎችን በተመለከተ ስናጠና በቤተ ክርስቲያን ውስጥ ትልቅ ችግር ተፈጠረ ይላል በጳውሎስ ሪፖርት መሰረት እና ስርዓት እንዲይዙ መልእክት ይልካል። እንጸልይ። ጌታ ሆይ ስምህ ይባረክ፣ ህይወትን ሰጠህን፣ ዛሬ እስትንፋስ እንድንተነፍስ ፈቀድክ። ይህ ራሱ መንፈሳዊ ስጦታ፣ መንፈስ ቅዱስ የሰጠን፣ አንተ የሰጠህን፣ እግዚአብሔር አባታችን የሰጠን። በዚህ ላይ ደግሞ ጨምረ ሌሎች ስጦታዎችን ሰጠህን። እነኛ ስጦታዎች ደግሞ ጌታ ሆይ አንተ የሰጠህን ወንጌልን እንድናስፋፋ፣ ለሌሎች በረከት እንድንሆን፣ ለራሳችንም በረከት እንድንሆን። ነገር ግን በአሁኑ ዘመን ብዙ ውዥንብር አለ። ጌታ ሆይ በተለይ በክርስቲያኑ ዓለም የጌታ ኢየሱስን ስም በሚጠሩት ዘንድ በጣም ወግ አጥባቂ ክርስቲያኖች ነን ከሚሉት ጀምሮ ጌታ ሆይ ችግር አለ። የሰጠህን ስጦታ አላግባብ በቤተ ክርስቲያን ብጥብጥ እያመጣ ይቅር በል፣ አስተምረን በመካከላችን ተገኝ በጌታ በኢየሱስ ስም። እንግዲህ የዛሬውን ሰንበት ትምህርት ሳጠና ብዙ ጊዜ አንዳንድ በፊት ኤቫንጀሊስቶችን እዚህ አገር ያሉትን በቲቪ ኤቫንጀሊስቶችን ብዙ አይ ነበረ እና በጣም እደነቃለሁ። ስብከት መካከል ላይ በልሳን ይናገራሉ። አንዳንዴ መዝሙር እየዘመሩ መዝሙሩን በቋንቋ በሰው በሚሰማ ቋንቋ ከመናገር ይልቅ በሌላ ቋንቋ በቃ ምንም ሰው ሊያስተውለው በማይችለው ቋንቋ መዘመር ይጀምራል። አንድ ሁለት መዝሙር ከዘመሩ በኋላ ወደ መዝሙሩ ይመለሳል። ምናልባት እንደዛ አይነት ተመሳሳይ የሆኑ ነገሮችን ብዙዎቻችሁ አይታችሁ ሊሆን ይችላል። ጳውሎስ የቋንቋን አንድ ሰው በርካታ ቋንቋዎችን መናገር ቢችል መልካም ነው ይላል። ለምን በአንድ ቤተክርስቲያን ውስጥ 10 15 የተለያዩ ብሔረሰቦች ሊኖሩ ይችላል። ብዙዎቹ አንድ ኮመን የሆነ ብሔራዊ ቋንቋ ሊናገሩ ይችላሉ። አንዳንዶቹ ደግሞ በገጠር ስለሚያድጉ አሁን እንደኛ ዘመዶች በገጠር ያደጉት በኦሮሚያ ኦሮሞ ውስጥ ይሆን በአማራ ውስጥ ይሆን በቦታ ያደጉት ከአንድ ቋንቋ በስተቀር ሌላ ቋንቋ ስለማይችሉ ምን ያስፈልጋቸው? አስተርጓሚ ያስፈልጋል። በጭራሽ ኦሮምኛ የማይችል ሰው ወደ አማራ ወደ ጎንደር ሄዶ ወይም ግብዳ ሄዶ አንድ ኦሮምኛ የሚናገር ሰው በሌለበት ቦታ ቤተክርስቲያን ቁጭ ሲል እነኛ ደግሞ ኦሮምኛ ስለማይችሉ ማስተርጎም ካልቻሉ እግዚአብሔር ዛው እንደተቀመጡ ስለዚህ ሰው ግድ ይለዋል። እና ደግሞ ሌላ አባላቱም ደግሞ ስለዛ ሰው ግድ ያላቸው ይኖራል። እና በመንፈስ ለዚህ ሰው ጌታ ሆይ ይመለክት እንዲገባው እርዳው ብሎ ሊጸልዩ ይችላል። በዛን ጊዜ ላንድ ሰው ለዛ ሰው ግድ ለእግዚአብሔር አል ግድ የተሰማው ሰው እግዚአብሔር የቋንቋን ችሎታ ወዲያው ሊሰጠው ይችላል። ያ ማለት ያ ሰው ወዲያው በቃ ከዛ በኋላ ኦሮምኛን በዛ ሰዓት ተርቶ ለዛ ሰው በኦሮምኛ ካስተረጎመ ያ ቋንቋው የራሱ ቋንቋ ይሆናል ማለት አይደል። በዛ ሰዓት ለሚያስፈልገው አገልግሎት እግዚአብሔር ቋንቋው የኦሮምኛ ቋንቋ መናገር እንዲችል ግብዳ ላለው አማራ የኦሮምኛን ማስተዋል ችሎታ ይሰጣል። ያ መንፈሳዊ ስጦታ ለምንድን ነው የሚጠቀመው? ያ ሰው ሌላውን ክርስቶስ የሞተለት ሰው ወንጌልን መስማት እንዲችል እንዲያስተው። ከሁለት ሳምንት በፊት ባለፈው ቅዳሜ ሳምንት ካንሳስ ሲቲ ነበርኩና ነጮችም ኢትዮጵያውያንም አንድ ላይ አመልኩ ነበርና በኋላ አንድ ወንድም መጣና ባክህን ከእንግሊዝኛ ወደ አማርኛ አስተርጉም ለአሮጊቶች መጨረሻው ወንበር ላይ ተቀምጣለ። እሺ አልኩኝ። ሰውየው ሲሰም ሁሉንም እንትን ማለት አልችልም አስተርጉም አልችልም ምክንያቱም እኔ ሳስተርጉም እሱ ፖዝ አያረግም። ስለዚህ እሱ የተናገረውን ፓራፍሬዝ አድርጌ ለነኛ አዛውንቶች ወይ ደግሞ አማርኛ ብቻ ለሚናገሩት ወገኖቼ ሳስተርጉም ነበር። ያ መንፈሳዊ ስጦታም ነው። በተጀማሪ ደግሞ የተማርኩት እግዚአብሔርን ስራ እንድንሰራ እግዚአብሔር ቋንቋን መጠቀም እንድንችል በፍጹምና መናገር እንድንችል ሲያረጋግጥ ያ እግዚአብሔር ስጦታ ባዛራ ምንም ክፋት የለም። በዛሬው ቀን እንግዲህ እንደ ክፋት ሆኖ ጳውሎስ ያየው ነገር አለ። የተለየ ቋንቋ ያው ልሳን ይለዋል። ልሳን ማለት ቋንቋ ማለት ነው። በልሳን ይናገራል ለውጥ የለው ቋንቋ ፓጥራዳን ቦደ ጅዋራራካን ላስ ተመው ወይ ብሎ ቢናገር ቋንቋ ነው። እኛ የማንሰማው እናንተ የማትሰሙት የማታስተውል ድብልቅልቅ ያለ ቋንቋ የዛ አይነት ቋንቋ በቤተክርስቲያን ውስጥ እንዲነገር አይፈልግም ጳውሎስ። እኔም ቦን አልፈልግም። እኔ በማመልክበት ቤተክርስቲያን እኔ በማልሰማው 99 ከመቶ ቤተክርስቲያን አባላት እንደው ከሱ በስተቀር ከዛ ከሚናገረው ሰው ወይ ከምትናገረው ሴት በስተቀር ቋንቋን ልሳኗን መስማት የማንችል ከሆነ ያ ልሳን አይደለም። ያ እንደውም ከሰይጣን የተሰጠ ዛሬ ያለባቸው ሰዎችን አይታችሁ እንደሆነ ይናገራሉ ይጮሃሉ በምን እንደሚናገሩ የሚያስተረጉም ሰው የሰይጣን መንፈስ በእነሱ ላይ ገብቶ ይናገራል እኛ በመናውቀው ቋንቋ ያርቻል እንደዛ አይነት ነገር ጳውሎስ በምንም አይነት መንገድ ልሳንን ይተቃወማል የዛሬው ሰንበት ትምህርት በአዲስ ቋንቋ የመናገር ስጦታ የመንፈስ ቅዱስ ስጦታ ሌላው ደግሞ በመንፈስ ቅዱስ ሳይጠመቁ ልሳን ለመናገር የሚሞክሩት ሰዎች ቤተክርስቲያኒቷን ይበጠብጡ በዛን ጊዜ ሰዎች መንፈስ ቅዱስን በግልጽ ነበር ጳውሎስ እጁን ሲጥልባቸው ሰዎች መንፈስ ቅዱስ ይቀበላሉ ከዛ በኋላ በተለያዩ ቋንቋዎች ይናገራል ያ ተጠቅሶ በሰንበት እዚህ ትንሽ እናንብ ግብረ ሐዋርያት ሁለትና ሁለት ከአንድ እስከ 13 ይላል ስለጀም ነው ግን ሌሎችን ጥቅሶች በተለይ ደግሞ ማርቆስን እስቲ ማርቆስን እናውጣና ደግሞ ግብረ ሐዋርያት ምዕራፍ 10ን ያወጣችሁ ካላችሁ ሐዋርያት ሥራ ማለት ነው ግብረ ሐዋርያት በድሮ አማርኛ ግብረ ሐዋርያት ነው የሚለው ለዚህ ነው ደስ የሚለኝ ትብለት የሐዋርያት ሥራ ያወጣ ሰው አለ ምዕራፍ 10 ከ44 እስከ 48 ብታነቡ ደስ ይለኛል ከዛ ደግሞ ማርቆስ 16 17 ነው ያወጣ ሰው ካለ
አነባለሁ
እሺ የትኛው
ምዕራፍ 10
ከ44 ጀምረሽ ነው ተባረክ
አያት እንደላስ ጴጥሮስ ይህን ነገር ገና ሲናገር ቃሉን በሰሙት ሁሉ ላይ መንፈስ ቅዱስ ወረደ ከጴጥሮስም ጋር የመጡት ሁሉ ከተገረዙት ወገን የሆኑ ምእመናን በአሕዛብ ላይ ደግሞ የመንፈስ ቅዱስ ስጦታ ስለፈሰሰ ተገረሙ በልሳኖች ሲናገሩ እግዚአብሔርንም ሲያከብሩ ሰምተዋልና በዛን ጊዜ ጴጥሮስ መልሶ እነዚህ እንደኛ ደግሞ መንፈስ ቅዱስን የተቀበሉ እንዳይጠመቁ ኋን ይከለክላቸው ዘንድ የሚችል ማን ነው አለ በኢየሱስ ክርስቶስም ይጠመቁ ዘንድ አዘዛቸው ከዚህ በኋላ ጥቂት ቀን እንዲቀመጥ ለመኑት
ተባረክ እንግዲህ አስተማራቸው ያስተማራቸው ይያለ እነኚህ ሰዎች ልባቸው ምን ይሆን ነበር ይጣጣል ነበር ስለማን ስለ ክርስቶስ ፍቅር ስለተሰዋ ስለነሱ ኃጢአት ስለሞተው ስለጌታ ኢየሱስ ሰው ሆኖ አምላክ ሰው ሆኖ ለነሱ ስላሳየው ፍቅር እጅግ በፍቅር ስለተሞሉ ምን ወረደባቸው መንፈስ ቅዱስ ወረደባቸው ገና በውሃ ከመጠመቃቸው እንደዛ ሊሆን ይችላል ምንም ችግር የለውም እነኛ በልዩ ልዩ ቋንቋ ተናገሩ እዚህ አሁን ይሄንን እህቴ ባነበበችው ላይ ግርግር ተፈጠረ አይደል ኮንፊውዥን ተፈጠረ አይደል አለማስተዋል ተፈጠረ አይደል ሁሉ በአዲስ ቋንቋ ተናገሩ እዚህ ማርቆስ 16 ቁጥር 17 አጥተልም ሲነላው ማርቆስ 16 ቁጥር 17 እንደዚህ ይላል ማርቆስ 16ን ስናነብ ብዙ ጊዜ ኮንትሮቨርሲ አለ ከ9 እስከ 20 ድረስ ያለው በመጀመሪያው ብራና ላይ የለም በኋላ የተጨመረ ነው ይላል ደግሞ እዚህ ያለው በተለይ አሁን የማነበው ቁጥር 17 ምን ይላል ያመኑትንም እነዚህ ምልክቶች ይከተሏቸዋል በስሜ አጋንንት ያወጣሉ በአዲስ ቋንቋ ይናገራሉ እባቦችን ይይዛሉ የሚገድልም ነገር ቢጠጡ አይጎዳቸውም እጃቸውን በድውዮች ላይ ይጭናሉ እነርሱም ይድናሉ ያመኑትን እነዚህ ምልክቶች ይከተሏቸዋል በአዲስ ቋንቋ ይናገራሉ ጳውሎስ በአዲስ ቋንቋ መናገርን በጭራሽ አይቃወምም። በአዲስ ቋንቋ መናገር መልካም ነው ሳለ በቤተክርስቲያን ውስጥ ግን የተለየ ልሳን አለን ብሎ ተነስተው ቋንቋ ያልሆነ የማይስተዋል ነገር የሚናገሩትን ግን ይቃወማል። እነሱ መናገር ከፈለጋችሁ እናንተ የምትናገሩትን የሚያስተውሉ ሌሎች ሌላ ሰው መተርጎም አለበት። ለዛውም አንድ ሰው ወይም ሁለት ሰው ከዛ በላይ በቤተ ክርስቲያን ውስጥ እንድትናገሩ አልፈቅድም። ለምን ብጥብጥ ነው የምታነሱት? የጌታ ኢየሱስ አይከብርበት። ወደታች ዝቅ ስንል አንደኛ ቆሮንቶስ ምዕራፍ 14 ቁጥር 21 እንድናነብ እፈልጋለሁ። አንደኛ ቆሮንቶስ ምዕራፍ 14 ቁጥር 21 ከዛ በኋላ ኢሳይያስ ምዕራፍ 28 እናነባለን። ያው ታሰዋል 14 እኔ አውጥቼ ያለው ማንበብ ይችላልው ግን እናንተ ብታነቡ ደስ ይለኛል። እሺ እኔ አነባለሁ ጊዜ ለማዳን 14 21 እንደዚህ ይላል፣ ሌሎች ልሳኖች በሚናገሩ ሰዎች በሌላ አንደበት ለዚህ ህዝብ ነግራቸዋለሁ እንዲህም ቢሆን አይሰሙኝም ይላል ጌታ ተብሎ በሕግ ተጽፏልና ይላል። በኋላ ይሄንን ጥቅስ እንደ በሕግ ተጽፏል ይላል። በሕግ ተጽፏል ካለ የት ነው ይሄ የተጻፈው? ይሄ ስራ ያለውን ሬፈረንስ አየው። ቁጥር 21 ወዴት ያመለክታል? ኢሳይያስ 28 11 እና 12 አንብቡ ይላል። ኢሳይያስ 28 ኢሳይያስ ወይም ኢሳይያስ 28 ቁጥር 11 እና 12 ያወጣ ሰው አለ?
አነባለሁ።
እሺ 28 11 እና 12
እሺ 28 11 እና 12 እንዲህ ይላል፣ የመስዋዕታችሁ ብዛት ለኔ ምን ይጠቅመኛል ይላል እግዚአብሔር። ኢሳይያስ
ምዕራፍ 28
ቁጥር
11 እና 12
እሺ፣ በከባድ አፍ በልዩም ልሳን ለዚህ ህዝብ ይናገራል፣ እርሱም እረፍት ይህች ናት፣ የደከመውን አሳርፉ፣ ይህችን ማረፊያ ናት አላቸው። እነርሱ ግን መስማትን እምቢ አሉ።
መስማትን እምቢ አሉ። ከላይ ጀምረን ብናነብ የእስራኤል ኃጢአት እጅግ ክፉ ነበር። በዚህ ዘመን ቁጥር 9 ደግሞ ብናነብ ዕውቀትን ለማን ያስተምራል ወይስ ወሬ ማስተዋልንስ ለማን ይሰጣል? ወተትን ለተው ወይስ ጡትን ለጣሉ ነውን? ትእዛዝ በትእዛዝ ትእዛዝ በትእዛዝ ስርዓት በስርዓት ጥቂት በዚህ ጥቂት በዛ ስርዓት ያስፈልገናል። የእግዚአብሔርን ህግ መስማት አለብን። ያለ ስርዓት በቤተክርስቲያን ውስጥ ልንጓዝ አንችልም። ቋንቋ አስፈላጊ ነው። አንድ ሰው አንድ ፓስተር ደቡብ አሜሪካ ሄዳል። አንድም ሰው እንግሊዝኛ የሚሰማ ሰው አልነበረም። አንድም ሰው እና ደግሞ ቤተክርስቲያን ይተው ደግሞ እንግዳ ከአሜሪካ የመጣ ፓስተር አለ ሲባል ከዚህ በፊት መጥተው የማያውቁ አዳዲስ ጎረቤቶችም ቤተክርስቲያኗን ግጥም አድርጎ ሞልቶ ነበር። ጠነቀናል። አንዳችም ስፓኒሽ አንችልም። የዛ አካባቢ ስፓኒሽ ደግሞ ትንሽ ለየት ይላል። በኋላ ዝም ብዬ መድረክ ላይ ወጥቼ በእንግሊዝኛ መናገር ጀመርኩ እና ያው 30 ደቂቃ 30 40 ደቂቃ ነው ፋይል የሚሰብኩት ነጮች ሲሰብኩ አጠር አድርገው ነው። ከዛ ሲወጡ ሰዎች ሁሉ በጣም ደስ ብሏቸው እንደው እንደዚህ አይነት ልቤን ለልቤ ደስ ያለው ወደ ንስሐ እንድመጣ ያደረገኝ መልእክት እስከዛሬ አልሰማሁም፣ ዛሬ እግዚአብሔር ተናግሮኛል እያሉ ወጥቷል። እነሱ ሲናገሩ እኔ ሰማቸዋለሁ፣ እኔ ስናገር እነሱ ይሰሙኝ ነበራል። ፕሮግራሙ እስካለቀ ድረስ በእንደዛ ሁኔታ አለቀ። አሁን ተመልከቱ፣ አንድ የሚተረጉም ሰው በሌለበት እንግሊዝኛ ብቻ የሚናገር ፓስተር ሄዶ ከግሩፕ ውስጥም አንድም ስፓኒሽ የሚናገር አልነበረም። ስለዚህ ዝም ብዬ መድረክ ላይ ወጥቼ ተናገርኩ። ሰዎቹ ያልኩትን በሞላ አንዲት ነገር ሳያጎሉ ሰሙ ወደ ንስሐ መጡ። እሱ በጊዜኛ ነው የሚናገረው። የእግዚአብሔር መንፈስ ቅዱስ ግን ያንን ለህዝቡ ተርጉሞ ምን ያደርግ ነበር? ያሰማና እግዚአብሔር አስፈልጊ በሚሆንበት ጊዜ ራሱ ምን ያደርጋል? ይተረጉማል። ወይም ደግሞ የሚተረጉሙ ሰዎችን ያስነሳል። ለምን? በቤተ ክርስቲያን ውስጥ ስርዓት አስፈልጊ ነው። ስርዓት አስፈልጊ ነው። አንደኛ ቆሮንቶስ ምዕራፍ 12 ላይ የተሰጠውን ሐሳብ ላንብና እስቲ እናንተ ምን አይነት ሐሳብ እንዳላችሁ መስማት እወዳለሁ። 28 እና 30 ምዕራፍ 12 ያወጣ ሰው ካለ ሊያነብልኝ ይችላል። ስለሆነ እኔ አነባለሁ። እሺ። እግዚአብሔርም በቤተ ክርስቲያን አንዳንዶችን አስቀድሞ ሐዋርያትን፣ ሁለተኛም ነቢያትን እግዚአብሔርም በቤተ ክርስቲያን አንዳንዶችን አስቀድሞ ሐዋርያትን፣ ሁለተኛ ነቢያትን፣ ሶስተኛም አስተማሪዎችን፣ ቀጥሎም ተአምራት ማድረግን፣ ቀጥሎም የመፈወስን ስጦታ፣ እርዳታን፣ አገዛዝንም የልዩ ልዩ አይነት ልሳኖችንም አድርጓል። ልዩ ልዩ አይነት ልሳኖችንም አድርጓል። ቁጥር 30 ደግሞ ሁሉ የመፈወስ ስጦታ አላቸውን? ሁሉስ በልሳኖች ይናገራሉን? ሁሉስ ይተረጉማሉን? ከዝቅስን ነገር ግን የሚበልጠውን የጸጋ ስጦታ በብርቱ ፈልጉ፣ ደግሞም ከሁሉ የሚበልጥ መንገድ አሳያችኋለሁ ብሎ ወደ አንደኛ ቆሮንቶስ ምዕራፍ 13 ይገባል። ስለ ፍቅር በዚህ በቆሮንቶስ ቤተክርስቲያን በቋንቋ ምክንያት ወይ ደግሞ በልሳን ምክንያት ችግር ነበር። በአድቬንስ ቤተክርስቲያን ብዙ አይታይም። ሌላ አገሮች ውስጥ አድቬንስ ቤተክርስቲያን እንደ ሌሎቹ ኢቫንጀሊካል ቤተክርስቲያኖች በየመድረኩ የሚጮሁ ይኑሩ አይኑሩ አላውቅም። በአድቬንስ ቤተክርስቲያን በአጠቃላይ ትንሽ ስርዓት አለ ብዬ አስባለሁ። በዚህ በኩል ብዙ የምንታማ አይደለም። ነገር ግን መንፈስ ቅዱስ በአድቬንስ ቤተክርስቲያን የለም ማለት አይደለም። መጠንቀቅ አለብን። ልሳን የእውነተኛ የክርስቲያን ምሳሌ ወይም ደግሞ ምልክት አድርገን ልንወስድ አይገባም። አንዳንድ ነገሮችን ሳስብ ነበር። በዚህ በብሉይ ኪዳን በአንድ ወቅት ስንት ነቢያት ናቸው የነበሩት? እስቲ ሀሳብ ያላችሁ በአንድ ወቅት በአንድ ፒሪየድ በሰላሳ ዓመት በአርባ ዓመት ሊሆን ይችላል ስንት ነቢያት ናቸው በአንድ ጊዜ አገልግሎት ሲሰጡ የነበሩ ታስታውሳላችሁ? የመጽሐፍ ቅዱስ ሰዎች እሺ፣ ግምት ስጡ። ማንም የሚገምት
ነቢያትን ነው? ጣዖት አምላኪ ነቢያቶችን ነው የምትለው? እውነተኛ
አይደል? 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 እውነተኛ የእግዚአብሔር ነቢያቶች
እዝራ፣ ነህምያ፣ ኢያሱ፣ ካሌ፣ ሙሴ ብዙ ናቸው።
በአንድ ጊዜ የተነሱት ይህንን ጥያቄ የጠየኩበት ምክንያት እግዚአብሔር የስርዓት አምላክ በአንድ ጊዜ የተለያዩ ቦታዎች ነቢያት ቢነሱ ሰዎቹ የማንን ድምፅ ነው መስማት የሚፈልጉት? አንዳንድ ጊዜ እኔ ነቢይ ነኝ ብሎ የሚነሳል። የእግዚአብሔር ነቢይ ለምሳሌ ወደ ነቡከደነፆር ሊማርካቸው በመጣ ጊዜ ሂዱ፣ ወደ ባቢሎን ሂዱ ብሎ የእግዚአብሔር ነቢይ ሲናገር፣ ሌሎች ደግሞ እኛም ነቢያት ነን ብሎ ተነስተው አትሂዱ፣ የዳብክርና ጾርን ጾር ታሸንፋላችሁ ነቅነቅ እንዳትሏል። ከዛ ወቅቱ የነበረው የእግዚአብሔር ነብይ ምን አለ? ትጠፋላችሁ፣ እዚህ የቀረ ሁሉ ይጠፋል፣ ተማርካችሁ የሄዳችሁት ሁሉ የበረከት ኑሮ ትኖራላችሁ። የትኛው የተደመጠ ይመስላችኋል? ሐሰተኛው ነብይ ነው የተደመጠው። በንጉሱ የተከበረው ሐሰተኛው ነብይ፣ እውነት ይናገር የነበረው ግን አልተሰማም። ሌሎች ነቢያት ነበሩ በዛ ሰዓት? አልነበሩ። አንድ ነቢይ እግዚአብሔር በተለያዩ ጊዜ ሲያስነሳ አንድ ነቢይ ነው። ሳሙኤል ነቢይ በነበረበት ጊዜ ሌላ ነቢይ ነበር። ሙሴ ነቢይ በነበረበት ሰዓት ከሙሴ ጋር ተጎዳኝቶ የሚሄድ ነቢይ ነበር። ለኢያሱ የነቢይነት ስጦታ አልተሰጠውም ስልጣኑን እስከተረከበ ድረስ። በኋላ ኢያሱ ነቢይ ነው፣ ግን በሙሴ ስር ሆኖ ይሰለጥን ነበር። ኤልሳን ውሰዱ፣ ከኤልያስ ስር ሆኖ ይሰለጥን ነበር። እግዚአብሔር የስርዓት አምላክ። ቋንቋ ጥሩ ነው፣ በምንም አይነት መንገድ በርካታ ቋንቋ መማር ከቻላችሁ በዚህ በእርጅና ዘመዳችሁ እንኳን ተማሩ፣ ይጠቅማል እንጂ አይጎዳም። ግን በቤተ ክርስቲያን ውስጥ ያለ ስርዓት መናገር ደግሞ አልተፈቀደም እና በዛ ዘመን ችግር ነበረ። ዛሬም ደግሞ ችግር አለ። ብዙ ቤተ ክርስቲያናት ሰዎችን የሚስቡት እኔ ነብይ ነኝ በማለት ነብይ ነኝ ብለው ትንቢት ይናገራሉ። ነብይ ነኝ ብለው በቤተ ክርስቲያን ውስጥ ቀደም እንዳልኩት ተራራም ተጠው እያሉ ይናገራሉ። ከዛ አንዱ ብድግልና ያስተረጉማል። ያ ትርጉም እውነት ይሁን ውሸት ይሁን ማንም የሚያውቅ የለም፣ ግን እነኛ ሰዎች በሞላ አሜን 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 ይላል። እግዚአብሔር የስርዓት አምላክ። ማንኛውም ስጦታ ለእግዚአብሔር ክብር፣ ለቤተ ክርስቲያን ጥቅም ከተጠቀምንበት እሰየው ይላል ጳውሎስ። እግዚአብሔርን እናክርበት፣ ቤተ ክርስቲያንን እንገንባ፣ አንድነታችንን እንገንባ። አሁን ግን የማየው ያም ተነስቶ እኔ ልሳን እናገራለሁ ብሎ በማይሰማ ቋንቋ ይናገራል። ማንም የሚሰማ የለም። በቤተ ክርስቲያን ውስጥ ብጥብጥ ጭቅጭቅ ሆኗልና አቁም አለ። ያንን ነው እኔ ያስተዋልኩት። እናንተ ምን አስተዋላል? ሀሳብ ስጡ። 10 ደቂቃ አለ። ሁላችሁ
ሄሎ።
እሺ ባዘ
ጥሩ ሀሳብ ነው የሰጠው። ያሰማርከን ጌታ ይባርክ። ትንሽ በዚያ ላይ ለማከል ቅድም እንዳልከው አንተ አንድ ልሳን የሚለው መጽሐፍ ቅዱስ ውስጥ በትክክል ቋንቋ ማለት ነው፣ ሌላ ነገር አይደለም። ይሄ ዝም ብሎ በእንግሊዝኛ ምን ባብል የሚሉት ቋንቋ ባቢሎን ከሚለው ጋር የተሳሰረ እንደሆነ ከአንድ ጽሑፍ አንብቤያለሁ። ትርጉም የሌለው ነገር ግን በቤተ ክርስቲያን ውስጥ እግዚአብሔር የሰጠው ለሰዎች የሰጣቸው ቋንቋ ያ ልሳን ተብሎ፣ ልሳን ማለት ግዕዛዊ ቃል ሆኖ ያው ቋንቋ ማለት ነው። እና መጀመሪያ የምናየው በበዓለ ሐምሳ ወይም ደግሞ ጴንጤቆስጥ በሚባለው ከጌታ ስቅለት 50 ቀናት ቆይቶ የተከሰተ በፊትም ይከበር የነበረ በዓል ነው። በዓለ 50 እና ያኔ ያ ቋንቋ የተሰጠበት ምክንያት ግልጽ የሆነ ምክንያት ነበረው ወይም purpose የሚለው በእንግሊዘኛ ብዙ ቋንቋ ተናጋሪዎች እርስ በርሳቸው የማይግባቡ ያ ተሰብስበው ነበር ከብዙ አገሮች ትውልዳቸው እስራኤላውያን ሆኖ ምናልባትም ከነሱ ደግሞ አንዳንዶቹ የነሱን ሃይማኖት ተቀብለው የቆዩም ሊሆኑ ይችላሉ ግን ብዙዎቹ የዚያ ዝርያ ያላቸው በአመት እየመጡ ያንን በዓል እዚያ ኢየሩሳሌም ያሳልፉ የነበሩ ናቸውና ያንን መልእክቱን ይዘው ወደሚሄዱበት ቦታ እንዲያሰራጩ እግዚአብሔር ያንን ቋንቋ አድርጎ እንዲረዱ አደረጋቸው። ጴጥሮስ ይናገራል እነሱ በራሳቸው ቋንቋ ይሰማሉ። ቅድም እንዳልከው ጥሩ ምሳሌ ነው እሱ ራሱ አሁን የሰውዬ በእንግሊዘኛ ሰበከ እነሱ ደግሞ በቋንቋቸው ሰሙት። ሲያስፈልግ እግዚአብሔር ይሰጣል። እና ከዚያ በኋላ አሁን ቅድም ያነበብነው ከጴንጤቆስጤ በኋላ በግብረ ሐዋርያት ምዕራፍ 10 ላይ ያለውን ነው ምናየው። ለቆርኔሊዮስ ቤተሰብ ቆርኔሊዮስ እና ቤተሰቦች ሮማውያን ናቸው። የአይሁድን ቋንቋ አውቁ። ስለዚህ ጴጥሮስ ሂዶ በአስተርጓሚ ሲሰብክላቸው ደነስ መንፈስ ቅዱስ ወረደላቸው። ተዘጋጅተው ነበር አምነው እግዚአብሔር የሚሰጣቸውን መልእክት ለመቀበል ለመስማት ቆርኔሊዮስ ሰብስቧቸው እዚያ ተዘጋጅተው ነበርና ከልባቸው ተዘጋጅተው ነበር እና ያ ቋንቋ ተሰጣቸው። እነሱም በዚያ ቋንቋ አመሰገኑ እግዚአብሔርን ክብር ተናገሩ። ጴጥሮስም ያላስተርጓሚ አይሁዶች እዚያ የነበሩትም ከሱ ጋር ይሄዱ ያላስተርጓሚ ይሰማዋቸው እንደነበረ ነው መልእክቱ የምናስተውል። ሌላኛው ሶስተኛ የምናገኘው በግብረ ሐዋርያት ምዕራፍ 4 ላይ ያለው ነው። እነዚያ 12 ሰዎች ጴጥሮስ ጳውሎስ ባገኛቸው ጊዜ ባመናቸው ጊዜ መንፈስ ቅዱስን ተቀበላቸው ወይ ብሎ ሲጠይቃቸው መንፈስ ቅዱስ መኖሩን እንኳን አላወቀም አናውቅም አሉ። ታዲያ በምን ተጠመቃችሁ? በዮሐንስ ጥምቀት። ኦኬ። ከዛ በኋላ አጠመቃቸውና እጁን ከጫነባቸው በኋላ ይላል መንፈስ ቅዱስ ወረደላቸው። ከዛ እግዚአብሔርን በልዩ ቋንቋ አመሰገኑ በልሳንም ተናገሩ ይላል። ያ እዚያ የነበሩት የሌላ ቅልቅል ሰዎች ናቸው። እነዚያም የምናስተው ነው። ወደ ሌላኛው ወደ አራተኛው ክፍል ስንመጣ አሁን እየተማርነው ያለነው የቆሮንቶስ ቤተክርስቲያን ቆሮንቶስ የንግድ ከተማ ነበረች። በጣም ከዓለም ዙሪያ ህዝብ ተሰባስቦ የሚመጣበት እዚያ የነበረች ቤተክርስቲያን በጣም ዳይቨርሲፋይድ የሆነች ቤተክርስቲያን ነበረች። ከልዩ ልዩ ቋንቋ ከልዩ ልዩ አገር የመጡ ናቸው እና የግድ ቋንቋ ያስፈልጋቸው ነበር መልእክቱን ለማግኘት። ግን ሰይጣን እዚያ ውስጥ ገብቶ ሊያምሳትና ሊያበልተራምሳት ሲሞክር ጳውሎስ ጣልቃ ገብቶ ይህንን ስነ ስርዓት እንዲይዝ ያደረገው ለዚህ ነው። ለምሳሌ ሌላው በግብረ ሐዋርያት ምዕራፍ 19 ላይ ልዩ የሆነ የመንፈስ ቅዱስ ስጦታ እንደተሰጣቸውና ከጴንጤቆስጤ በበለጠ ወደ 5000 የሚያክሉ ሰዎች እንደተጠመቁ የምናገኝበታል። ግን ልሳኔም እዚያ አንሰማ። ሁሉም አይሁዶች ነበሩ እዚያ ይሰባሰቡ። ሌላ ቋንቋ ያስፈልጋቸው ነበር እና ቋንቋ የሚሰጠው አስፈላጊ ሆኖ ሲገኝ እግዚአብሔር በእቅድ ነው የሚሰጠው። ሌላ ቦታ ዝም ብሎ በመዘበራረቅ የመንፈስ ቅዱስ ስጦታ ምልክት ነው ብሎ መናገር ሐሰት ነው። ስህተት ነው የሚሆነው። ትክክል ያለማስተዋል ችግር ነው። ቤተክርስቲያንን ለህዝብን ለማደናገር ሰይጣን የሚያስገባው ይሳሳተ የመጽሐፍ ቅዱስ የተሳሳተ ትርጉም ነው እና እዚህ ላይ በጥንቃቄ ነው ማለት ያለብን። እግዚአብሔር አንተ ከተናገርከው ሌላ እኔ የሰማሁትም ነበረ በጀርመንኛ የሚናገር ሰውዬ ሰባኪ ሌላ ቋንቋ የሚናገሩ ሰዎች ሲናገር እነሱም ይሰሙት እንደነበረ ሰምቻለሁ አንድ ሰባኪ ሲናገር እና ዛሬም ይሆናል ሲያስፈልግ እግዚአብሔር ሲያስፈልግ ይሰጣል እና ግር ሊለና ይገባም ለማለት ነው። ግልጽ እንዲሆንልን ይገባል። እግዚአብሔር ያለ ዓላማ ዝም ብሎ የተዘበራረቀው ቋንቋ የማይታወቀው ቋንቋ አይሰጥም። ለምን ዓላማ ለምን? እንደውም አንዳንዶች ስጠይቋቸው እነዚያ የሚናገሩትም ሰምታችሁ ከሆነ አንድ ዝም ብሎ መደጋገም ነው አንዲት ቃል ይዞ እና ይገባሃል ወይ ቋ የምትናገሩ? እኔ አይገባም መንፈስ ቅዱስ ነው በእኔ ሆኖ ሲናገር። ለማን ለምን ዓላማ? እሱ ካልገባው ሌላም አይሰማው ከሆነ አስተውሉ እንግዲህ ወገኖች። እና ይሄ ጥሩ አድርገን እንድንረዳው ያስፈልጋል። ግራ ልንጋባ አይገባንም። መንፈስ ቅዱስ በእነሱ አለ፣ መንፈስ ቅዱስ ነው ወረደላቸው፣ ሌላ ቋንቋ ይናገራሉ የሚለው አንዳንድ ግር የሆኑ ሰዎች በደንብ መመርመርና መጸለይ ያስፈልጋቸዋል። በግርነት መጥፋትም ስላለ እና በዚህ ላይ ቢበቃን ይሻላል መሰለኝ። በብቻዬን ያስቆጥ ቀርታ
በዚህ በማርቆስ 16 ላይ ባደንበብከው ቀደም ቤተክርስቲያናችንን የለቀቁ ሰዎች አሉ። ለምን እንዲህ ያን እባብ ስንይዝ ለምን እባብ ለማያዝ ሞክረን አለምን እምነታችንን ለምን ቴስት አናረግም? የታመሙ ሰዎች ለእጅ ስንጽን ለምን ሰዎች ቶሎ አይፈወሱም? በቃ ልክ ማርቆስ ላይ ተነገረው የመንፈስ ቅዱስ ስራ ልክ በቀኛ ባንክ ውስጥ ገንዘብ እንደምናስቀምጥ በእኛ ውስጥ ብሎ የተቀመጠ አድርገው ያን ስለማጣረጉ የአድቬንቲስት ቤተክርስቲያን ዝም ብሎ ገሃነም ቤተክርስቲያን ነው ብሎ ጥሎ የሄዱ ሰዎች አሉ። ግን የአድቬንቲስት ቤተክርስቲያን የምታስተምረው ምንድነው? ቀደም ፍርአት በፍርአት ፍርአት በፍርአት ህግ በህግ ህግ በህግ ብለን በኢሳይያስ 28 ላይ ከቁጥር 6 ጀምረን ያነበብነው እንደሚያሳየን ፍርአት ያስፈልጋል። በእግዚአብሔር ቤት ፍርአት አሁን ልሳን ጥሩ ነገር ነው። ቋንቋ ጥሩ ነገር ነው። በተለየ ቋንቋ ደግሞ መናገር ምናልባት በመላእክት ቋንቋ መናገርም ጥሩ ነገር ነው። ምን የሚያረክ ከሆነ ቤተክርስቲያንን የሚያንጽ ከሆነ ለእግዚአብሔር ክብር የሚያሰጥ ከሆነ ጥሩ ነገር ነገር ግን ገና ለገና ትንቢት ተናገረ በልሳን ተናገረ ተብሎ አሁን ብዙ አብያተ ክርስቲያናት ውስጥ እንደሚደረገው በአፍሪካ በተለይ በዚህ በኢቫንጀሊስቶች ደግሞ እነኚህ የታወቁ ወደ 10 የሚሆኑ አሉ። እነሱ በሚናገሩት ሁኔታ እግዚአብሔር አይከብርም። ገንዘብ መሰብሰቢያ ይሆናል፣ ምንም ችግር የለውም። ለነሱ መልቲ ሚሊዮነሮች አንዳንዶቹ 3 4 አውሮፕላን አላቸው። አንዳንድ ራሴን ጠይቃል፣ የትኛው ነብይ ነው ሀብታም የነበረ? የትኛው ደቀ መዝሙር ነው በአገልግሎቱ ሀብታም ይሆን? ዛሬ ግን ሰባኪያን አንደኛ የራሳቸው ቤተክርስቲያን ነው ያላቸው፣ ወደዛ የሚገባ ገቢ ሞላ ኦልሞስት የነሱ ነው ለስራ ማስኬጃ ከሚወጣው በስተቀር በገንዘብ ያዥነት በኃላፊነት ኢልደሮቹ ምኖቹ ዲያቆናቶቹ በሞላ ደግሞ የዛ የፓስተሩ ጓደኞችና ቤተሰብ አባላት ናቸው የሚሆኑ። ስለዚህ የሚቆጣጠር ሰው የለም። ሀብት መሰብሰቢያ ነው። እግዚአብሔር ይመስገን የሰባተኛ ቀን አድቬንቲስት ቤተክርስቲያን ስርዓቷ በጣም 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 ኦርጋናይዝ የሆነ ስለሆነ እንደዛ አይነት መበዝበዝ አይኖርም። መስረቅ ይኖራል፣ ምንም በዛ በኩል ችግር የለም። መስረቅ ይኖራል ነገር ግን ራስን ሀብታም የማድረግ እድል የለም። ያ ደግሞ ምንድን ነው የሚያደርገው? እነሱ ራሳቸውን እንደ አምላክ ያደርጋሉ። አይታችሁ እንደሆነ አፍሪካ ውስጥ በሰዎች ላይ መሬት ላለመርገጥ፣ ካርፔት ላይ ላለመርገጥ ሰዎች ተኝተው በሰዎች ላይ እየተራመዱ ወደ መድረክ ይወጣል። ያ ማለት እነሱ አምላክ ሆኑ ማለት። የዛ አይነት ክፉ መንፈስ ወደ ቤተ ክርስቲያን እንዲመጣ ያደርጋል ካልተጠነቀቅን በስተቀር። ለዚህ ነው ጳውሎስ ተጠንቀቁ፣ አትፍቀዱ የሚጸልይ። ጌታ ሆይ ስምህ ይባል በስርዓት የምናመልክበትን ቤተ ክርስቲያን ስለሰ ጌታ ሆይ መንፈስ ቅዱስ ያስፈልገን። ራሳችንን ማዘጋጀት አልቻለ፣ አንተ ራስህ አዘጋጅ። ደቀ መዛሙርትን እንዳዘጋጃቸው አንድ ልብ እንዲሆኑ፣ በአንድ መንፈስ እንዲሆኑ፣ በአንድ ጸሎት እንዲያደርጉ ተስማምተው በጸለዩ ጊዜ የቤቱ ተንቀጠቀጠ። ልክ የምድር መናወጥ እንደሆነ ከዚያ በኋላ መንፈስ ቅዱስ ልስ ምላስ መስሎ በእያንዳንዱ ሰው ላይ ወረደ። ጌታው ያንን እንፈልጋለን። እባክህ ፈቃድህ፣ ቤተ ክርስቲያናችንን ጠብቅ፣ ሀገራችንን ጠብቅ፣ ባለ ሀገራችን ሰላም ስጥ፣ ለዚህም ሀገር ሰላም ስጥ። ስለሁሉም ነገር ስም ይባል በጌታ በይዙ ማለ ተባረኩ። ደህና ድሩ።
አሜን። እግዚአብሔር አብስቶ ይባርክ። በእውነት ብዙዎች ግራ ተጋብቶ ባሉበት ጊዜ እኛ የስርዓት አምላክ በስርዓት እናመልካለን። እግዚአብሔር ግልጽ ነው። ሁሉን ነገር ግራ የማያጋባ አምላክ መሆኑን ተረድተን እያመለክን ስለሆነ ክብር ለእግዚአብሔር ይሁን። እግዚአብሔር አብዝቶ ይባርክ። በውይይቱ የተካተባችሁትንም ሁሉ የሰማነውን ሁሉ እግዚአብሔር አብዝቶ ይባርከን። በተማርነው መኖር እንድንችል ጌታ ይርዳን። ከዚህ በመቀጠል ወደ መዝሙር ነው የምንሄደው። እህት ሄሩትን አላያትም። በመዝሙር ለማገልገል ፈቃደኛ ሰው ካለ እድሉን መጠቀም ይችላል። እህቴ ሩትን አላያትም። በቁጥር ገብትሽም ከሆነ መልካም፣ ካልሆነ እድሉን መጠቀም ይችላላችሁ። ድምፅ ሰማ?
በጌታ ክብር ዘምራለሁ። መዝሙር በድሮ 118 ከጌታ ጋር ስንሄድ ቃሉ ያበራልን እንዴት ያለ ክብር ይሰጣል። ፈቃዱን ስንፈጽም አብሮን ይኖራል። ከሚያምኑት ሁሉ ጋር ይሆናል። እንታዘዝ፣ በእርሱም እንታመን። ሌላ መንገድ የለንም ሰላምን የሚሰጥ። ጨለማ አይሆንም፣ ደመናም አይመጣም። ፈገግታ ጨለማን ያርቃል። ፍርሃት ጠረጠረን፣ ሐዘንም ባም የለም። ስንታዘዝና ስናምነው እንታዘዝ፣ በእርሱም እንታመን። ሌላ መንገድ የለንም ሰላምን የሚሰጥ። ሸክም የለብንም፣ ሐዘን አይነካንም። እንደ ስራችን ይከፍለናል። ሐዘን ችግር የለም፣ ፊታችን አያዝንም።
የሰማይ ዜጎች እንድንሆን ጌታ ይርዳን። እግዚአብሔር አብስቴ ባርክሽ ማርሽት። ከዚህ በመቀጠል ወንድማችን ዶክተር አማኑኤል ቃል ያመጣልናል። መስመር ላይ ይገኛል። ዶክተር አማኑኤል መስመሩን ላንተ ለቃለሁኝ። እግዚአብሔር ባርክ።
እግዚአብሔር ይስጥልኝ። እጅግ በጣም አመሰግናለሁ። የኔ ድምጽ ይስማል?
ይስማል።
የእግዚአብሔር አምላክን ስለዚህ ምሽት ሲባርከዋለሁ። ስለቀረበውም ዘማ ክብር ለእግዚአብሔር ይሁን። ወዴቴ ማርሸት እግዚአብሔር ዋርክሽ። እንታዘን ዘርቱ እንታመን። ለእግዚአብሔር መታዘዝ በሱ መታመን የሚያመጣውን ውጤት ሁላችንም በቃሉ አንጻር እናውቃለን። ስለዚህ ወደዛ የምጠራንን ግሩም የሆነ የዘማ ቃል ከእግዚአብሔር አል ስለሰማን እግዚአብሔርን ባርካለን። አገልጋዮችና በዚህ መስመር ሁሉ ጊዜ እግዚአብሔርን ቃል በትጋት የምታዳምጡ የምታገለግሉ በዚህ ምሽት እግዚአብሔር ምሕረትና በረከት በስተል እንደገና ደግሞ በፊቱ የመገኘትን እድል ስላገኘን እጅግ በጣም የተወደደ የምሕረት ቀን ስለነበረን እግዚአብሔር ለዘላለም በዙፋኑ ብሩክ ይሁን። በጌታ ስም ደግሞ ልባዊ የሆነ ሰላምታን አቀርባለሁ። የእግዚአብሔር ሰላም፣ እግዚአብሔር በረከት፣ እግዚአብሔር ፍቅር ይብዛላችሁ። እንዴት አመሻችሁ? እንዴት ቆያችሁ? ከባለፈው ረብ እስከ ዛሬ ሮብ ድረስ እግዚአብሔር በስራችን፣ በረብታችን፣ በመውጣት መግባታችን፣ በሁለንተናችን ከኛ ጋር በመሆን እንደገና ደግሞ በፊቱ የመገኘት እድል አግኝተናል። ይህ ከእግዚአብሔር ምሕረት የተነሳ ነው እና እግዚአብሔር ለዘላለም በዙፋኑ ብሩክ ይሁን። ሁለተኛው ክፍል በጌታ ስም አብረን እንጀምራለን። መንፈስ ቅዱስ በመካከላችን በመመላለስ ለእያንዳንዳችን በእያለንበት ስፍራ ሁሉ ይህንን መልእክት ዛሬ ምሽት ያዘጋጀውን እንዲያስተምረን እንዲመራን የእሱ መገኘት በመካከላችን እንዲሆን በትህትና በእግዚአብሔር በአምላካችን ፊት ራሳችንን በእያለንበት ቦታ ሁሉ የምንመች ሆነን እንቀርብና ጸሎት እናደርጋለን። እዛ ደግሞ ፕሮግራሙ እስኪያልቅ ድረስ በህልናችን ሁሉ ጊዜ በጸሎት እንቆያለን እና እስኪ በተወደደው በአምላካችን በፈጣሪያችን በፊት አብረን እንወደቅና መንፈስ ቅዱስን እንጋብዝ። በምሕረትና በፍቅር የተሞላ እግዚአብሔር አባታችን፣ እግዚአብሔር አፍቃሪያችን፣ እግዚአብሔር አምላካችንና ወዳጃችን ሆይ እንደገና ደግሞ ምሕረት በስቶልን በምሕረት ምሽት ላይ ሆነን ስምህን የመጥራት እድል ስላገኘን አንደበታችን ስለተከፈተ እስትንፋሳችን ደግሞ ከኛ ጋር ስላለ በብዙ መቶዎች የሚቆጠሩ ሰዎች ይችን ሰከንድ ለማየት ትመኙ፣ ግን እድለኞች አልሆኑም። እኔና ወገኖቼ ግን ከስም የተነሳ ከፍቅሬና ከምሕረት የተነሳ በሕይወት ኖረን በሕያዋን ምድር ኖረን ስምን እንጠራለንና ክብር ምስጋና ስግደት አምልኮ ከዘላለም እስከ ዘላለም ላንተ ይግባ። አባ በዚህ ምሽት መንፈስ ቅዱስን እንጋብዛለን። እያንዳንዳችን በዚህ መስመር ያለን በፊት የሚያቆም ጸጋ የለንም። ግን መንፈስ ቅዱስ በመካከላችን ሲገኝ በሕይወታችን ሲገኝ ያንን ጸጋ እንለብሳለንና ስለተከበረው ስም ብለህ በዚህ መስመር ተገኝተህ ለእኔም ለጉባኤውም እንድትናገር እንድታስተምረን በተለይ ምዕራፍ ስድስትን በምንጀምርበት ጊዜ እግዚአብሔር አምላክ መንፈሳዊ ዓይናችን እንዲከፈት ወደ እኔ ከሚመራ የሚያሳውስ የሚያጽናና መንፈስ በመካከላችን ይመላለስ። ይህን ደግሞ ስለምታደርግ ስምን ሁልጊዜ ጠርተን ስላላፈርን ለስሜ ክብር ደግሞ አንተ ስለምትቆም አከበርን። ያውና ቅዱስ ፍጹምና ጻድቅ በሆነው በልጅ በክርስቶስ ኢየሱስ ስም አሜን አሜን አሜን። ዛሬ ምሽት ሐዋርያው ጳውሎስ የእኔና የእናንተን አስተሳሰብ ወደ ሮሜ ምዕራፍ ስድስት እንድመራን ሆኗልና ሁላችንም እግዚአብሔር ፊት ምዕራፍ ስድስትን አብረን ስንገልጽ እንደተለመደው እንግዲህ መንፈስ ቅዱስ ይህንን ቃል እንድናስተውል እንዲያስረዳን ሁሉ ጊዜ በጸሎት እንቆያለን እና እንደተለመደው እንግዲህ እኔ ቁጥሮችን አነባለሁ፣ እናንተ ደግሞ መጽሐፍ ቅዱሳችሁን ገልጣችሁ ከእኔ ጋር አብራችሁ ትጓዛላችሁ ማለት ነው። ዛሬ ምሽት የምናጠናው ዋና መሪ ሀሳብ ለኃጢአት መሞት አውሮፓሎስ ለኃጢአት እንዴት እንደሞተ የእግዚአብሔር መንፈስ ቅዱስ ለኃጢአት ሞቶ ግን ለእግዚአብሔር ሕያው ሆኖ እንዲመላለስ ያደረገበትን ልምድ በዚህ ምሽት ለእኔና ለእናንተ ከቃሉ በኩል ያካፍለናልና ለኃጢአት መሞት ማለት ምን ማለት ነው? እንዴት ነው መሞት የምንችለው? ለኃጢአት ደግሞ የሞተ ሰው እንዴት በሕይወት ይመላለሳል? እንዴት ይንቀሳቀሳል? እንዴት ያሆኖ ይኖራል? ብሎ ለሚያነሳቸው ጥያቄዎች አሮ መልስ ይዞ ቀርቧልና እስኪ ሮሜ ምዕራፍ ስድስት ቁጥር አንድና ሁለትን አብረን እንመለከታለን። ሐዋርያው ጳውሎስ በጥያቄ ይጀምራል። ምክንያቱም ከምዕራፍ አንድ እስከ ምዕራፍ አምስት ድረስ አምጥቷል። ስለ ጸጋ በተደጋጋሚ ሐዋርያው ጳውሎስ ያስተማረንን መንፈስ ቅዱስ ገልጦልናልና ለዚህ ጸጋ ስለበዛልን ወይንም ጸጋ እንዲበዛልን በመጀመሪያ አዳም ሕይወት መመላለስ እንቀጥል ወይ? በምን ሁኔታ ነው መጀመሩና እስኪ እናንብበው። ሮሜ ምዕራፍ ስድስት ቁጥር አንድና ሁለት እንዲህ ይላል፣ እንግዲህ ምን እንላለን? ጸጋ እንዲበዛ በኃጢአት ጸንተን እንኖርን? አይደለም። ለኃጢአት የሞትን እኛ ወደፊት እንዴት አድርገን በእርሱ እንኖራለን ብሎ ይጠይቃል። ይሄ በብዙ መቶ ሺህ የሚቆጠሩ ሰዎች ወይም ክርስቲያኖች የተሳሳቱበት ሐሳብ ነው። ምክንያቱም በጸጋ ድነናል። በጸጋ የዳነ ሰው ደግሞ ከራሱ ምንም ማድረግ አይጠበቅበትም። ሕግም ተሽሯል። ምክንያቱም ክርስቶስ ኢየሱስ በዚህ ምድር በነበረ ጊዜ የሕግን ጥያቄ ሁሉ ሰርቶ ስለፈጸመ እኛም ስለ ህግ ምንም ማድረግ የምንችለው ነገር የለም። እዚህ ህግ መጠበቅ አያስፈልግም በጸጋ ድነናል ብሎ ራሳቸውን ለሚያታሉና ላታለሉ ክርስቲያኖች አለው ጳውሎስ ግልጽ ሆነ ጥያቄ አለ። እንግዲህ ምን እንላለን? አዎ እግዚአብሔር ጸጋ ከኃጢአት በላይ እንደበዛ ደጋግመን ተምረናል። በኃጢአት መጠን ቢሆን የምትርፍ ጸጋ የለም ማለት ነው። እንደገና ኃጢአትን ለሚሰራ በውርቀት ለሚመላለስ ሰው መፍትሄ ተስፋ የሚሰጥ ጸጋ አይኖርም ማለት ነው። ስለዚህ የእግዚአብሔር ጸጋ ከኃጢአት በላይ እንደበዛ የእግዚአብሔር ቃል ይናገራል። ክብር ለእግዚአብሔር ይሁን። ስለዚህ እንደዚህ ስለሆነ የበዛልን ጸጋ ስላለ በኃጢአት ጸንተን ይኖርን? በፍጹም። እንዲያውም ይህንን ምዕራፍ 23ኛ ቁጥር ላይ ነው ይህ ምዕራፍ የሚያልቀው። ይህንን ቁጥር ሐዋርያው በሚያስገርም ሁኔታ ሲደመድም ሳለ የኃጢአት ደመወዝ ሞት ነውና የእግዚአብሔር ጸጋ ግን በክርስቶስ ኢየሱስ የዘላለም ሕይወት ነው ብሎ ይናገራል። ክብር ለእግዚአብሔር ይሁን። ስለዚህ ጸጋማ የበዛው ኃጢአትን ልሸፍን ሳይሆን ኃጢአትን ልከድን ነው። ኃጢአት ደግሞ እንዴት ይከደናል? በመስዋዕት ነው የሚከደነው። የክርስቶስ ኢየሱስ መስዋዕትነት በእምነት በኩል ወደ እግዚአብሔር ጸጋ ዙፋን ለሚቀርቡ ሰዎች ኃጢአትን የሚያሰረይ ኃይል ያለው ጸጋ ነው ማለት። ስለዚህ በኃጢአትማ እንደጸጥ ትኖራለን። በኃጢአት ጸንቶ የምኖር ሰው ለዘላለም የሞተ ሰው እግዚአብሔር ምሕረት እምቢ ያለ አሻፈረኝ ያለ ሰው የእግዚአብሔርን ጸጋ የሚቃወም ሰው ነው። የዚህ ነው ወገኖቼ በጸጋ የዳነ ሰው ጸጋን አጥብቆ ይሻል እንጂ በጸጋ ስለዳነ በኃጢአት አይመላለስም። በኃጢአት መመላለስ አይችልም። በጸጋ ድነናል፣ ስለዚህ ምንም ማድረግ አንችልም ሉ ሰዎች በኃጢአት ሁሉም እየተዘፈቁ በኃጢአት ባህር ውስጥ እየተጠመቁ የሚኖሩ በስመ ክርስትና የሚኖሩ እንጂ በእግዚአብሔር ጸጋ የዳነ ሰው በኃጢአት አይመላለስም። ቃሉ ስዘጋ አይደለም፣ እንደዛ ማለት አይደለም። ጸጋ የበዛለት ሰውማ ሁልጊዜ በክርስቶስ ኢየሱስ ይጠማጠማል። ክርስቶስ ኢየሱስ ደግሞ ፍቅር ወደሆነ ወደ እግዚአብሔር ይመራል። ፍቅር ወደሆነ ወደ እግዚአብሔር ክርስቶስ ኢየሱስ በሚመራበት ጊዜ እያንዳንዱ ስም የጠራ ክርስቶስ ኢየሱስ የእያንዳንዱን ኃጢአተኛ ስም የጠራ ለንስሐ የቀረበውን ስም የጠራ አባቴ ሆይ ይቅር በላት ይቅር በለው ጸጋዬ እንድበዛ ይፈልጋለሁ። እኔ ሞት በአንተ በተሰጠው ጸጋ ደግሞ እነዚህን ሰዎች ኃጢአት አጥቦ ንጹህ እንዲያደርግ ነው ምኞቴ። ስለዚህ ብሎ ስለ አባቱ ደግሞ አዎ ክርስቶስ ልጄ ወይ አንተ የሞት ክላትን ወንድም ይቅር ብየዋለሁ በንስሐ ስለቀረበ ይላል እንጂ በኃጢአት ጸንቶ የሚያኖር ጸጋ የለም ወገኖች። እኔና እናንተን ከኃጢአት ዕዳ ከኃጢአት ቅጣት ነፃ የሚያወጣ ጸጋ። ይህ ደግሞ የየዕለቱ መንፈሳዊ ተጋድሮን የምጠይቅ ሁኔታ እንጂ ድኛለሁ ብሎ እጅን አጣጥፎ ማንቀላፋት ማለት አይደለም። ምክንያቱም ጠላት አይተኛም፣ ዲያብሎስ አይተኛም። በየጊዜው ዘዴ እየዘየደ ክርስቲያኖችን ከእግዚአብሔር ጸጋ ለማጥፋት ከፍተኛ ትንቅንቅ ስለሚያደርግ ይህ ሀሳብ ከሰይጣን ነው እንጂ ከእግዚአብሔር አይደለም ወገኖች። ይህንን በድፍረት መናገር እፈልጋለሁ። ጸጋ የበዛለት ሰው ወደ ክርስቶስ ኢየሱስ መስቀል ነው ሁሉ ጊዜ ሩጫው። የክርስቶስ ኢየሱስ መስቀል ደግሞ ምን አይነት መስቀል እንደሆነ እናውቃለን። እሱ የቆሰለበት፣ እሱ የደማበት፣ እሱ የሞተበት ለኃጢአት ለዘላለም ስለሆነ እግዚአብሔር ጸጋ ያንን የሚያሳውሰን ታጣት እንድንሸሽ በልማድ የምናደርጋችሁ ኃጢአቶች አሉ። አይቺ ከእግዚአብሔር ጸጋ የማታርቅ ኃጢአት ነን ብሎ ራሳቸውን አጽናንተው ኃጢአት የሚሰሩ ሰዎች አሉ። አመት ኃጢአት ነው። ውሸት ኃጢአት ነው። ጥላቻ ኃጢአት ነው። ዘረኝነት ኃጢአት ነው። ይህንን ሁሉ ደግሞ ሁኔታዎችና ሌሎችንም የሚሸሽ ክርስቲያን ወደ ክርስቶስ ኢየሱስ መስቀል እየሮጠ ጸጋው የሚሸፍንለት ማለት ነው እንጂ በጸጋ ስለዳነ የፈለገውን እንዲያደርግ ልክ ሆነ ህይወት እግዚአብሔር አልሰጠን። ለዚህ ነው በሁለተኛ ቁጥር ላይ ለኃጢአት የሞትን ይላል። ሰው እንዴት ለኃጢአት ይሞታል? ታስታውሳላችሁ እግዚአብሔርን ቃል አጥንተን ቃሉን ከወደድ ነው እግዚአብሔርን ተመረጠ ቃል ኪዳን እንገባለን። ይህን አስታውሳለን። እኔና እናንተ ክርስቲያኖች ነን፣ ከእግዚአብሔር ጋር ቃል ኪዳን ገብተን ነው ማለት ነው ክርስትና ጉዞ የምንጀምረው። ቃል ኪዳናችን ደግሞ የምናጸናው አንድና አንድ መንገድ ብቻ ነው፣ ለኃጢአት መሞት ነው። ለኃጢአት መሞት እንደ ክርስቶስ ኢየሱስ በመስቀል ላይ መሰቀል ሳይሆን የሱ ምሳሌ የሆነውን ሞት በጥልቅ ውሃ መጠመቅ። እዚህ ወደፊት እንመጣበታለን። ስለዚህ ለኃጢአት የሞትን እኛ ወደፊት እንዴት አድርገን በእርሱ እንኖራለን? ይሄ ኃላፊ ጊዜ ነው። ሐዋርያው ጳውሎስ ተናገረ ያለው ለኃጢአት መሞት ማለት መሰቀል ማለት ነው። የተሰቀለ ሰው ደግሞ እንዴት ይተነፍሳል? ክርስቶስ ኢየሱስ ታስታውሳላችሁ፣ ዓለም ሳይፈጠር በፊት እግዚአብሔር ያዘጋጀው የእግዚአብሔር የደህንነት እቅድ በቀራንዮ መስቀል ላይ እዛች በዓርብ ዕለት ክርስቶስ ኢየሱስ በዛ መቃብር ሳይገባ በፊት በዛ እንጨት ላይ በተንጠለጠለ ጊዜ ወንጀል ሰራ፣ ኃጢአት ሰራ፣ ምሕረት የሌለው በደል ፈጸመ ሰው በመስቀል መሰቀል ነበረበት። እዚህ ክርስቶስ ኢየሱስ በዛች ቀን ሳይመሽ በፊት ተፈጸመ በማለት ህይወቱ እንደሰጠ ታስታውሳለህ። የመፈጸመው ጉዳይ ኃጢአት ለዘላለም በክርስቶስ ኢየሱስ ሞት በኩል በሚያምነው በአማኙ ህይወት ውስጥ እንደማይሰራ ለምን ያ ክርስቲያን ተሰቅሏል ማለት ነው። ኃላፊ ጊዜ ነው። ለኃጢአት የሞተ ሰው ኃጢአት አይሰራም። ኃጢአትን አያስብም። ምን ማለት ነው? በክርስቶስ ኢየሱስ ህይወታችን መሰወር አለበት። ለዚህ ነው ጸጋ ላይ የምሰጥ ትኩረት ሁልጊዜ ኃጢአትን ለማድረግ ስጋ ስመኝ እንዳዋረው ጳውሎስ እኔ ከክርስቶስ ጋር ተሰቅያለሁ፣ ሙቻለሁ። ህያው ሆኜ የምመላለሰው የምተነፍሰው ክርስቶስ ኢየሱስ በህይወቴ ውስጥ ስላለ ነው፣ ወይንም በሱ ተሰውር ያለው። በሱ የተሰወረ ሰው ኃጢአት ሞቷል። ክብር ለእግዚአብሔር ይሁን። የስጋን ምኞትን የስጋ መሻትን ሁሉ ሰቅሏል። ስለዚህ ይህ ጸጋ ወደፊት እንዴት በዚህ ህይወት መመላለስ እንደምንገባን መንገዱን ያሳየናል እንጂ አቅጣጫውን ይጠቁመናል እንጂ በዚህ ህይወት በኃጢአት ህይወት እንድንመላለስ አድርግ። ይህን ነው እግዚአብሔር ቃል የሚያስተምረው። ቁጥር 3 እና 4 እስኪ እንመልከት። ሮሜ ምዕራፍ 6 ቁጥር 3 እና 4 ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ እንደ ተጠመቅን አታውቁምን? ቁጥር 3 ይላል። ቁጥር 4 እንግዲህ ክርስቶስ በአብ ክብር ከሙታን እንደተነሳ እንዲሁ እኛም በአዲስ ሕይወት እንድንመላለስ ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከእርሱ ጋር ተቀበር። ሃሌሉያ፣ ክብር ለእግዚአብሔር ይሁን። በዚህ ላይ ሐዋርያው ምንም የማያሻማ ቃል በግልጽ አማርኛ ቁጥር ሶስት ላይ በጥያቄ ሁለትም ከተመደመ በኋላ ቁጥር ሁለትም ከተመደመ በኋላ ያንን በማያያዝ ወይስ ከክርስቶስ ጋር እንደ ኃጢአት የምሰራ ሰው እንዴት ከክርስቶስ ጋር አንድ ይሆናል? ኃጢአተኛ ሰው በሕይወቱ ሲረገዝ፣ ሲጸነስ፣ ሲወለድ፣ ሲያድግ፣ ሲኖር በኃጢአት የተመላለሰ ኃጢአተኛ እንዴት ከክርስቶስ ኢየሱስ ጋር ሕያው ሆኖ ይኖራል? ያንን የሚያሳየው የተጠመቅን ሁላችን ላይ በኃላፊ ጊዜ የተናገረ ነው። ታስታውሳላችሁ፣ የእስራኤል ልጆች ምድረ ምስርን የኃጢአት ወጥ ምስር የኃጢአት ምሳሌ ነው። የዘላለም ሞት ምሳሌ ነው ምስር ወይም ግብፅ። ያንን ምድር ጥሎ በመጡበት ጊዜ እግዚአብሔር ወደ አሳየው ወደ ተስፋይቱ ምድር ጉዞ በሚጀምሩበት ጊዜ አሃዱ በሚሉበት ጊዜ ቀይ ባህርን መሻገር ነበረባቸው። ታስታውሳላችሁ፣ በሚያስገርም ቋንቋ እስራኤል ልጆች ኃጢአትን ምድር ሲሻገሩ ያ የኃጢአት ሕይወት መቀበር ነበረበት፣ መሞት ነበረ። ክርስቶስ ኢየሱስ እንደተሰቀለ ለኃጢአት እንደተሰቀለ ያ ምሳሌ በሆነው ሞት ቀይ ባህርን በሚሻገሩበት ጊዜ ሁሉም ሰጥሞ ቀይ ባህርን እንደተሻገሩ እዛ ባህር ውስጥ ጥልቅ በሆነ ባህር ውስጥ ኃጢአታቸው እንደተቀበረ የእግዚአብሔር ቃል ይናገራል። እዚህ ሞትን በሚመስል ሞት ቀይ ባህርን ተሻገራችሁ፣ ተጠመቃችሁ የምልበት ዋና ምክንያት በኃላፊ ጊዜ ያንን ባህር ሲሻገሩ ክርስቶስ እንደሞተ እነሱም ባህርን ሲሻገሩ መጠመቅ አይቻላት ጊዜ አንቺም አንተ ምን ክርስቶስ ኢየሱስን የራሳችን ነግል አዳኝ ቅድም ተናግራል። ክርስቶስ ኢየሱስን በቃሉ በኩል ስንገናኘው፣ ክርስቶስ ኢየሱስን በቃሉ መርምረን ስናውቀው፣ ምርጫም ደግሞ ስናደርግ ምርጫችንን የምናረጋግጠው ስንጠመቅ፣ ክርስቶስ ኢየሱስ በቀራኒው መስቀል እንደተንጠለጠለ እኔና እናንተ የእሱን ሞት የሚመስል ሞት በጥልቅ ውሃ በጥምቀት በጥልቅ ውሃ በምንገባበት ጊዜ ለኃጢአት መሞታችን ለዓለም በገሃድ እንዲሁም ደግሞ ለክርስቲያኖች በግልጽ እያወጅን ነው ማለት ነው። እዛ ደግሞ ከጥልቅ ውሃ በምነሳበት ጊዜ ክርስቶስ ኢየሱስ በሶስተኛው ቀን ከመቃብር እንደተነሳ እኔና እናንተን ደግሞ ከኃጢአት ሞት ሕያው ሆነን የክርስቶስ ወዳጆች፣ የክርስቶስ ወንድሞች፣ የእግዚአብሔር ልጆች ሆነን እንነሳለን ማለት ነው። ያ በጥምቀት የምናረጋግጥ። ስለዚህ ከሞቱ ጋር አንድ እንሆን ዘንድ እጅግ የተወደዳችሁ ክርስቲያን ወገኖች፣ እኔና እናንተ የምንገባበት የጥልቅ ውሃ ጨዋታ አይደለም። ሌሎች ስላደረጉ የምናደርገው አይደለም። የክርስቶስ ኢየሱስ ቃል እግዚአብሔር ፍቅር አሸንፎን ወደን ፈቅደን ኃጢአት በሕይወታችን እንዳይነግስ የእግዚአብሔር ጸጋ ደግሞ እንዲበዛልን ኃጢአትን እንድናሸንፍ ዘንድ ለኃጢአት እምብየው እንል ዘንድ በስጋችን በሕይወታችን የምናረጋግጥበት ሞት ነው። ለዚህም ነው በቁጥር አራት ላይ እንግዲህ ነው ያለው የእግዚአብሔር ባሪያ ሐዋርያው ጳውሎስ በሕይወቱ እንደተለማመ እንግዲህ ክርስቶስ በአብ ክብር ከሙታን እንደተነሳ ይላል። ኃጢያትንም በጠላው እግዚአብሔር አብ ክርስቶስን ኃጢያት አደረገው። ኃጢያትንም ጸየፈ እግዚአብሔር ልጁን ተጸየፈው በኃጢያት ምክንያት። ግን የሞት ፍዳ በተከፈለ ጊዜ የሞት ዋጋ በተከፈለ ጊዜ የኃጢያት ዋጋ በተከፈለ ጊዜ ማለት ነው። ስለዚህ ደግሞ እግዚአብሔር አብ ልጁን የሞደን ልጅ ከዘላለም ሞት በሶስተኛው ቀን እንዳስነሳው ለኔና ለእናንተ የተሰወረ ምስጢር አለ። እንዲሁም እኔና እናንተ ለኃጢያት ሞተን ከመቃብር በጥምቀት ምክንያት ከዛ ውሃ ወደ ላይ ዝንወጣ በአዲስ ሕይወት ይላል። ክብር ለእግዚአብሔር ይሁን። የተጠመቀ ሰው ቆሻሻውን ከሰውነቱ ያስወገደ ሰው አይደለም፣ ወይም ሌሎች እንደሚያደርጉት ለልማድ ውሃውን የሚጠልቅ አይደለም። ያንን ቃል ኪዳን የሚያጸናው በጥልቅ ውሃ ሲጠመቅና ሕያው ሆኖ ኃጢአትን ቀብሮ በአዲስ ሕይወት ሲነሳ አዲስ ልጅ አዲስ ክርስቲያን ሆኖ ይመላለሳል። ክብር ለእግዚአብሔር ይሁን። ይህ ለአማኙ ለዓለምም በገሃድ መታየት አለበት። ለዚህ ነው ብዙም ጊዜ በክርስትና ሕይወታችን ብዙም ጊዜ ተጭረን የምንገኝበት ዋና ምክንያት አንደኛ የጥምቀትን ምንነት ስለማንረዳ ነው። ምክንያቱም ለዓለም በየሰከንዱ የምንናገረው መልእክት አለ ማለት ነው። እኔ እዚህ ያለው ሞች ያለው ለኃጢአት ኃጢአት አይነግስም፣ ኃጢአት አይገዛኝም፣ ክርስቶስ ይገዛኛል፣ እግዚአብሔር ፍቅር ገዝቶኛል ነው የምንለው። ያንን ደግሞ በእያንዳንዱ ሰከንድ በሕይወታችን በምግባር እናሳያለን ማለት ነው በመንፈስ ቅዱስ እርዳታ። ለምን? ከክርስቶስ ጋር በሞቱ አንድ ሆነናል። እንዴት? በጥምቀት ከሱ ጋር ተቀብረናል። ስለዚህ የመጠመቅ ትርጉም እጅግ በጣም በስጋ ከምናስበው በጣም ተለቅ ያለ ነው። ለዚህ ነው አንዳንድ ሰዎች ክርስቶስ ኢየሱስን ሲቀበሉ እንደገና ለመጠመቅ የሚፈልጉ ሰዎች አሉ። በእርግጥ ወገኖች እንደገና ውሃውን መግባት ለውጥ አመጣም። ለውጥ የሚያመጣው እኔና እናንተ በሕይወታችን የምንወስነው ውሳኔ ነው። አንዴ በጥልቅ ውሃ ገብተን ከተጠመቅን በመርጨት ሳይሆን በጥልቅ ውሃ ከተጠመቅን ከሌላ አምልኮ እንኳን ብንመጣ ክርስቶስ ኢየሱስ ኃጢአታችን ይቅር ብሏል። አስተውለን ግን ወደ እውነቱ መጥተናል። ወደ እውነቱ በምንመጣበት ጊዜ በዛ በገባነው ቃል ኪዳን ያንን ማደስ ነው። ቃል ኪዳንን ማለት እንደዚህ በንስሐ ማደስ እግዚአብሔር መንፈስ ቅዱስ እንዲበዛልና ያንን ነው ከሞቱ ጋር አንድ መሆናችንን የጥምቀት ትርጉም ያ ነው ወገኖች። ይቀጥላል ሐዋርያው ጳውሎስ ከቁጥር 5-7 ሞቱንም በሚመስል ሞት ከእርሱ ጋር ከተባበርን አያቸውን ከተባበርን ይላል። ትንሣኤውን በሚመስል ትንሣኤ ደግሞ ከእርሱ ጋር እንተባበራለን። ከእንግዲህስ ወዲያ ለኃጢአት እንዳንገዛ የኃጢአት ሥጋ ይሻር ዘንድ አረገው ሰዋችን ከእርሱ ጋር እንደተሰቀለ እናውቃለን። አላፊ ጊዜ የሞተስ ከኃጢአቱ ጸድቋልና። አሜን። በጣም ጥልቅ የሆነ ቴዎሎጂ አለ እዚህ ላይ። ሐዋርያው ጳውሎስ ሞቱን በሚመስል ስናገር ሳለ ከክርስቶስ ጋር እያንዳንዳችን በመስቀል ላይ አንተጠለጠልንም፣ ክርስቶስ ግን እኛን ተሸክሞ ነው። እኛ ግን ያንን በሕይወታችን የምናሳየው ሞትን የሚመስለውን ሞት፣ ያም በጥልቅ ውሃ መጠመቅ ማለት ነው። በሚመስል ሞት ከእርሱ ጋር ከተባበርን ወሮች ይሄ ህብረት ቀላል ህብረት አለ። ህብረት አለን እኛ በጌታ አምላካችን ዘንድ ቀረ። እንግዲህ በኋላ ህብረት ከእግዚአብሔር ጋር ያለ ክርስቲያን እንዴት መኖር እንደሚገባው ያውቃል ማለት ነው። እዚህ ያንን የመሰለ ህብረት ከእርሱ ጋር ከተባበርን ትንሣኤውን ደግሞ በመስል ከውሃ በምነሳበት ከእርሱ ጋር ደግሞ እንተባበራለን። ክብር ለእግዚአብሔር ይሁን። ወገኖች እግዚአብሔርን የማወቅ ምስጢር የክርስትና ትርጉም እጅግ በጣም ጥልቅ ነው። ዋጋ ያስከፈለ እንዴት ዋጋ ያስከፍላል? ኃጢአትን ያስጠላል። ሁልጊዜ በሰው ላይ ተንኮል የምንሰራ ሰዎች ከሆነ ተንኮለኞች እንዳንሆን የሚያደርግ ህይወት ይሰጣል ማለት ነው። አመንዝራ የሆነ ሰው ደግሞ እንዳመነዝር ያደርገዋል ማለት ነው። ሌባ የሆነ ሰው ደግሞ እንዳይሰርቅ ያደርገዋል ማለት ነው። ትክክል የሆነ ሰው ደግሞ ረጋ እንድን እንደርጎ የሚያደርጋን ጸጋ እግዚአብሔር ያበዛል በመንፈስ ቅዱስ አማካኝነት። የምጠላ ሰው ደግሞ ፍቅርን ይወዳል። ያንን ነው መታመን። ቋንቋ አይደለም መተባበር ማለት ኃጢአት የሚያመጣውን እግዚአብሔርን የሚያስጠላውን ባህሪ ሁሉ የሚያስወግድ ማለት ነው። ዘረኝነትን የምጠላ ምክንያቱም ዘረኛ አምላክ የለንም፣ የፍቅር አምላክ አለን የሚያዝብን ህይወት የምሰጥ ማለት ነው። ያ መተባበር፣ ያ ንስሐ፣ ያ ሞት፣ ያ ትንሣኤ። ምክንያቱም ያንን የማያደርግ ሰው አሮጌውን ሰውነት ወይንም የመጀመሪያውን አዳም ታስታውሳላችሁ፣ ባለፈው ሳምንት የመጀመሪያ አዳምን የምሰቅል ማለት ነው። በሁለተኛ አዳም የምሰወር ክርስቲያን ማለት ነው። ስለዚህ ነው አሮጌው ሰዋችን ከእሱ ጋር ተሰውቋል። ክብር ለእግዚአብሔር ይሁን። የአዳም ባለፈው ሳምንት ነግሬያለሁ። በእውነት እርግጠኛ ነኝ በእምነት አዳም የክርስቶስ ኢየሱስን ፊት ሲያይ ዝም ብሎ አይደለም፣ በዛች በትንሣኤ ማግስት የሚጓዘው ይሮጣል፣ ይከንፋል፣ ባለ ኃይል ሁሉ ክርስቶስን ሊያቅፍ። ምክንያቱም ከዘላለም ሞት አለ ኢየሱስ ክርስቶስ የዘላለም ህይወት ማየት አይችልም ነበር። ስለዚህ ይህ አረገው ማንነት ሲወገድ የመጀመሪያ የአዳምን ባህሪ ከቀን ወደ ቀን ከህይወታችን የሚያስወጣ የሚያስወግድ ባህሪ ነው። እግዚአብሔርን የሚመስል ባህሪ እንድኖር የሚያደርግ ጸጋ ነው። ያ ደግሞ በእያንዳንዱ ሰከንድ እንድንሞት። በዚህ ነው ሐዋርያው ጳውሎስ እኔ ከክርስቶስ ጋር ተሰቅያለሁ አሁን ሕያው ሆኜ አልኖርም፣ የምተነፍስበት ሕያው ሆኜ የምመላለስበት ግን በክርስቶስ ኢየሱስ በልጁ በተሰጠኝ ህይወት እዛ ህይወት ነው ይላል። እዚህ ወገኖች ይህ በጣም ጥልቅ የሆነ መንፈሳዊ ትምህርት ነው። ምክንያቱም የሞተ ሰው ከኃጢአቱ ጸድቋል። ክብር ለእግዚአብሔር ይሁን። እግዚአብሔር ለእኔና ለእናንተ የሰጠን ይህ ጸጋ ሁል ጊዜ ለኃጢአት የሚገል ጸጋ ነው። ለኃጢአት ደግሞ የሞተ ሰው ለእግዚአብሔር ሕያው ሆኖ ይመላለሳል። ይህንን ቁጥር ካነበብኩ በኋላ ወደ ማጠቃለያ እንሄዳለን። ለኃጢአት የሞተ ሰው ለኃጢአት መሞት ማለት ደግሞ ለኃጢአት የሞተ ሰው ለእግዚአብሔር ሕያው ሆኖ ይመላለሳል። ሃሌሉያ! ክብር ለእግዚአብሔር። ስለዚህ ወገኖቼ እውነተኛ ክርስቲያን ከሆናችሁ ክርስቶስን የምትወዱ ሰዎች ከሆናችሁ ለኃጢአት መሞታችሁን እርግጠኞች ናችሁ ማለት ነው። ኃጢአት የሞተ ሰው ደግሞ ኃጢአት ቤቱን ሲጎበኝ፣ ኃጢአት በሩን ሲያንኳኳ እምቢ አልከፍትም፣ ኦልሬዲ በሩን ዘግቻለሁ፣ ለክርስቶስ ከፍቼ ከክርስቶስ ጋር ነኝ፣ ራት እየበላው ነው ከክርስቶስ ጋር፣ አንተን የማስተናግድበት እድል የለኝም፣ ለአንተ ሙች ያለው የምል ህይወት ነው ማለት ነው። ስለዚህ ለኃጢአት ሞተ ሰው ለእግዚአብሔር ሕያው ሆኖ ኑራ። እስኪ እናንብበው ምዕራፍ 6 ከቁጥር 8 እስከ 10። ነገር ግን ከክርስቶስ ጋር ከሞትን ከእርሱ ጋር ደግሞ በህይወት እንድንኖር እናምናለን። አላፊ ጊዜ ነው። ያመነ ሰው፣ የተጠመቀ ሰው፣ ለኃጢአት የሞተ ሰው፣ ከክርስቶስ ጋር የሞተ ሰው በህይወት ይመላለሳል። ለምን? ከክርስቶስ ወይንም ክርስቶስ ከሙታን ተነስቶ ወደፊት እንዳይሞት ሞትም ወደፊት እንዳይገዛው እናውቃለን። አላፊ ጊዜ ነው። ክርስቶስ ሁለተኛ አይሞትም። ለአንድና ለዘላለም መውጣት ግን ኃጢአት የምሰራ ህይወት ደግሞ ክርስቶስን በየጊዜው ይሰቅላል። ይህ ነው ሁሉ ጊዜ ሐዋርያው ጳውሎስም ምክር ንስሐ የማይገባ ህይወት በጥንት አዳማዊ ህይወት የምመላለስ ክርስቲያን ክርስቶስን በየጊዜው እየሰቀለው ነው። ስለዚህ ያ ሰው አልሞተም፣ በስጋ ይመላለሳል። እዛ ነው እንድንጠነቀቅ። ከክርስቶስ ትንሣኤ በኋላ ሞት ክርስቶስ ሁለተኛ አይገዛውም። ለዚህ ነው ሐዋርያው ጳውሎስ በአንደኛ ቆሮንቶስ ምዕራፍ 15 የመጨረሻ ጠላት ድል የሚነሳው ሞት ነው። ያ ሲሆን ደግሞ በህይወት ተዋጠ የሚባለው እውነት ይሆናል። ለዓለም በጋር ይታወጅ የሚባልበት ምክንያቱም በሞት እና በህይወት መካከል ያለው እምነት ነው። እምነት ያለ ሰው ከክርስቶስ ጋር ከሞታን ተነስቷል። ሁለተኛ ክርስቶስን ደግሞ አይተክሉ ክርስቶስ ለአንዴና ለዘላለም። ለዚህም ነው ደግሞ ልቀ ካህን የሆነበት ምክንያት ወገኖች፣ ለእኔና ለእናንተ ልቀ ካህን የሆነበት ኃጢአታችን የምንናዘዝበት ሁልጊዜ በህይወት ከእርሱ ጋር የምንመላለስበት ስለሆነም በአስረኛው ቁጥር ላይ ሞትን አንድ ጊዜ ፈጽሞ ለኃጢአት ሞቷል፣ እኔና እናንተ ደግሞ በየሰከንዱ እንሞታለን ማለት ነው። የአዳም ባህሪ ስላለን በየሰከንዱ እንሞታለን። ለባህሪያችን ለጠባያችን ክርስቶስ ኢየሱስን እስክንመስል ድረስ የፍቅርን ትርጉም እስክንረዳው ድረስ እዚህ ነው ሐዋርያው ጳውሎስ ከተረዳ በኋላ ስለ ፍቅር በ13ኛው ራፍ የጻፈበት ዋና ምክንያትና ስለሆነም አሁን እኛ ለኃጢአት ሞተናል፣ ግን ለህይወት የምንኖረው ኑሮ አሁን ግን ለእግዚአብሔር እንኖራለን። ዛሬ የምንመላለሰውን ህይወት ዛሬ የምንተነፍሰውን እስትንፋስ ለእግዚአብሔር በክርስቶስ ኢየሱስ ሞት በኩል ሆነን እግዚአብሔር ደግሞ በፍቅሩ ይቅር ስላለን በዛ ህይወት ነው የምንመላለሰው። በዚህ እጅግ የተወደዳችሁ ክርስቲያን ወገኖች እኔና እናንተ ለኃጢአት ስንሞት ሌላ ባህሪ ይዘን አለን ማለት ያም ለእግዚአብሔር ህያዋንን ማለት ለእግዚአብሔር ደግሞ ህያዋን የምናደርገው የገባንበት ቃል ኪዳን ያ ቃል ኪዳን ዓለምን የምንጠላበት እና እግዚአብሔርን የምንወድበት ቃል ኪዳን ያም በጥልቅ ውሃ ተጠምቀን ክርስቶስ እንደተሰቀለ ለኃጢአት መሰቀላችን የምናረጋግጥበት እዚህ ለኃጢአት የሞተች ህይወት ለእግዚአብሔር ህያው ነች። ክብር ለእግዚአብሔር ይሁን። እዚህ እንደ እግዚአብሔር ፈቃድ በሚቀጥለው ሳምንት በዚሁ ሀሳብ ላይ የተመለከተ ማጠቃለያ መልእክት እግዚአብሔር ባሪያ ጳውሎስ የሚያቀርበውን በመንፈስ ቅዱስ እገዛ እናጠቃለዋለን። እስከዛ ጊዜ ድረስ እኔና እናንተ እግዚአብሔርን ስንጠራው ይስማን። ጠላት ከሚያዘጋጀው ወጥመድ እግዚአብሔር ይሰውረን። ለኃጢአት ሞተን ለእግዚአብሔር ሕያው ሆነን እንድንኖር የሚያስችል ጸጋን ያብዛልን። በቀኝ በአደባባይ ቀርጾ ደግሞ ይያዘን። በዚህ ዜማ በራሴ በኩል እሰናበታለሁ። ጌታ ይባርካችሁ። ይህ ዜማ እግዚአብሔር ለእኔና ለእናንተ የምራራ አምላክ እንደ የሚያስታውስ የምራራ ጸጋውን ያበዛልን በድካማችን የምንደሰት ደካሞች ስንሆን በድካማችን የምረዳን አምላክ እንዳለ የሚያስታውስ እጅግ አርጌ በጌታን ወዶ ዝማሬ ነው። ለእግዚአብሔር ክብር ለእኛም ደግሞ በረከት እንዲሆን ዘንድ ይዘምራለሁ። ድካማችን አይቶ የምረዳን ውድቀታችን አይተው የሚያነሳ ስራታችንን የሚጠቅል የምሕረት አምላክ ኢየሱስ አለ። የምራራልን ድካማችን አይቶ የሚረዳን ውድቀታችን አይቶ የሚያነሳን ታችንን የሚጠቅል የምሕረት አምላክ ኢየሱስ አለ። ምሕረቱ በዝቶ ሰብስቦናል በጸጋው ብዛት አቁሞናል። እረ አምላካችን ምን ይከፍለዋል ተመስገን ብቻ ምስጋና ይገባዋል። የምራራልናም ድካማችን አይቶ የሚረዳን ውድቀታችን አይቶ የሚያነሳን ጥፋታችንን የሚጠቅል የምሕረት አምላክ ኢየሱስ የወደቁትን የሚያነሳ የተጣሉትን የማይረሳ ሰብስበናልና በእርሱ ሙያ ክብር ለስሙ አሌሉያ። የምራራልናም ድካማችን አይቶ የሚረዳን ውድቀታችን አይቶ የሚያነሳን ጥፋታችንን የሚጠቅል የምሕረት አምላክ ኢየሱስ አለ። ምሕረቱ በዝቶ በምድራችን አልተከፈለንም እንደ ስራችን በታላቅነቱ አስቦናል የዘላለም ጌታ ረድቶናል። የምራራልን አምላክ ድካማችን አይቶ የሚረዳን ውድቀታችን አይቶ የሚያነሳን ስብራታችንን የሚጠቅ የምሕረት አምላክ ኢየሱስ አለ።
አሜን።
ከውድቀታችን አንስቶናል ውቅባችን ሆኖ አምሮብናል። ዛሬ በኢየሱስ ሰው ሆነናል ውርደታችንንም ለወጠልን። የምራራልን አምላክ ድካማችን አይቶ የሚረዳን ውድቀታችን አይቶ የሚያነሳን ታችንን የሚጠቅል የምሕረት አምላክ ኢየሱስ አለ።
አሜን አሜን። እግዚአብሔር አብዝቶ ይባርክ ዶክተር አማኑኤል። በእውነት ሁል ጊዜ በትጋት ከጌታ ቃል ስለምታመጣልን እኛም ደግሞ እንደተለወጠ እንደገባው ክርስቲያን በመኖር ጌታን እንድንጠባበቅ ጌታ ይርዳን። አንተም ባስተማርከን እኛም በተማርነው መቆም መጽናት እንድንችል ጌታ ይርዳን። የተሟላ አገልግሎት አበርክተሃልና የተሟላ ሕይወት ጌታ ይስጥ። እግዚአብሔር አብዝቶ ይባርክ ወንድማችን፣ ከባረከህም በላይ አብዝቶ ይባርክ። ከዚህ በመቀጠል እንደገና በመዝሙር እንባርካለን። እህታችን ሄሮት መስመር ላይ ትገኛለች። እህት ሄሮት መስመሩን ላንቺ ለቃለሁኝ። እግዚአብሔር ይባርክሽ።
አሜን አሜን። ራሳችሁ የተመሰገነ ይሁን ለመጣልን ቃል መዝሙር ለሁሉም እግዚአብሔር የተመሰገነ ይሁን። እግዚአብሔር አምላክ ይባርክ ወንድሜ ማንዌ፣ መንገድህን አሳየን የሚል መዝሙር ዘምራለሁ። በኑሯችን በጉዟችን ሁሉ የአምላክ ልጆች ሌሎች እኛ ሊሉ የሚያበቃን ጸጋህን አልብሰን አንተን መፍራት መታዘዝ አስተምረን እንደ ቃል መኖርን መንገድህን አሳየን መታዘዝን አስተምረን በዚህ ሁሉ ጌታ ጸጋ አይለየን በዚህ ሁሉ ጌታ ጸጋ አይለየን ራሳችንን በፊትህ አዋርደን መንፈስ ቅዱስ የሚለንን ሰምተን ልናከብር በቃል በስራችን ጠዋት ማታ ይህ ነው ጸሎታችን አንተ ውርዳን እረድኤታችን መንገድህን አሳየን መታዘዝን አስተምረን በዚህ ሁሉ ጌታ ጸጋ አይለየን በዚህ ሁሉ ጌታ ጸጋ አይለየን ከእኛ ድካም ኃይልህ እጅግ በልጦ መራራውን ቃላችን አጣፍጦ ስትናገር ያንተን ድምፅ ሰምተን የእኛ ቀርቶ ያንተን ፈቃድ መርጠን እንድንኖር ጌታ ሆይ አግዘን መንገድህን አሳየን መታዘዝን አስተምረን በዚህ ሁሉ ጌታ ጸጋ አይለየን በዚህ ሁሉ ጌታ ጸጋ አይለየን በኑሯቸው አንተን ያከበሩ መች ተጎዱ መች ተረስተው ቀሩ የከበረ ስፍራ ሰጠሃቸው በምድር ዙሪያ ይጠራል ስማቸው እንሻለን እንድንመስላቸው መንገድህን አሳየን መታዘዝን አስተምረን በዚህ ሁሉ ጌታ ጸጋ አይለየን መንገድህን አሳየን መታዘዝን አስተምረን በዚህ ሁሉ ጌታ ጸጋ አይለየን በዚህ ሁሉ ጌታ ጸጋ አይለየን
አሜን አሜን። እግዚአብሔር አብስቶ ይባርክሽ። በእውነት ግሩም መዝሙር። መንገዱን ሲያሳየን ዱካውን ተከትለን እስከ መጨረሻ መጓዝ እንድንችል ጌታ ይርዳን። እግዚአብሔር አብስቶ ይባርክሽ። እንታችን ሄሩት ተባረኪ። ስለነበረን ግሩም የአምልኮ ምሽት ክብር ለእግዚአብሔር ይሁን። በማገልገልም በመገልገልም ያሳለፍነውን ሁላችንን እግዚአብሔር ይባርከን። ፕሮግራሙን ወደ መጨረሻ እናመጣዋለን። ሻሎም። በቀን 3 ጊዜ ጧት በ6 ቀን በ12 ማታ በ8 አርብ ምሽት የሳምንቱን ሰንበት ትምህርት ክለሳ ቅዳሜ ሰንበት ቤተክርስቲያን መሄድ ለማይችሉ ሙሉ አገልግሎት ከ4:45 ኤም ጀምሮ ይሰጣል። እንዲሁም በየሳምንቱ ሮብ እና ወር በገባ የመጀመሪያ እሁድ የጾም ጸሎት ፕሮግራም ይኖራል። በዚህ ሁሉ እንድንባረክ ቴሌኮንፈረንሱ ጋብዘናል። የተቀደውን ለመስማት 6054754986 ፓስኮድ 71861 ፓውንድ በመጫን እንደገና መስማት ሌሎችንም መጋበዝ ይቻላል። የምሽቱን ፕሮግራም የምታጠቃልልን በጸሎት ጌታችን ልሳኔ ትሆናለች፣ መስመር ላይ ትገኛለች። እንኳን ደህና መጣሽ። ይህ ልሳኔ መስመሩን ለአንቺ ለቃለሁኝ። እግዚአብሔር ይባርክሽ።
እሺ እሺ፣ አማረች ይሰማለሁ?
ሰሚያለሽ።
እሺ እግዚአብሔር ይባርክሽ። ሁሉ የሚቻል ሁሉን የምትችል ሁሉን የምትገዛ የዘላለም አምላክ የዘመናት ንጉስ እግዚአብሔር አብ እግዚአብሔር ወልድ እግዚአብሔር መንፈስ ቅዱስ አንድ አምላክ የእኛ ጌታ እጅግ አድርገን እናመሰግናለን። እድሜና እድል ሰጥተህን ምህረትን አድርገህልን በፊቴና በቤቴ አኑረህን ጌታ ሆይ በጸጋህ ስር እንድንሆን ያንተን ቃል እንድንሰማ እንድናዳምጥ እያንዳንዳችን ጌታ ሆይ ወደዚህ ስፍራ ስለሰበሰብከን ኃያሉ ጌታ እጅግ አድርገን እናመሰግናለን። እግዚአብሔር አንተ መልካም አምላክ ነህ። እጆች ሄደኛ ለሁላችን ሴቶችና ወንዶች እጆችን ወደ እግሮች ስር ልሰበስበን ጌታና አምላክ ሆይ ልታስተምረን ልታሰለጥነን በየቀኑ ጌታ ሆይ ልታሳስበን ወደህ እና ፈቅደህ ስለሰበሰብከን እናመሰግናለን። የዘላለም አምላክ እግዚአብሔር ሆይ እንደኛ እንደ ሰዎችም አይደለህ አንተ ሰው ፊትን ያህል አንተ ግን ልብና ኩላሊትን የምትመረምር አምላክ ነህ። የዘላለም አምላክ እግዚአብሔር እያንዳንዳችን የውስጣችን የምታውቅ እያንዳንዳችንን መሻት ጥያቄ ሁሉ የምታውቅ የከበደንን ነገር አውጥተን ለህዝብ የተናገርነውንም ሆነ ያልተናገርነውን ሁሉ የምትሰማ ሰምተህ የምትመልስ አይተህ የምትራራ እንት የኤልያስ አምላክ ዛሬም የእኛ አምላክ ነህና እናመሰግናለን። የዘላለም አምላክ እግዚአብሔር ሆይ አንድን ነገር የምንሰጥ ነገር የለም። ክብር ለአንተ እንሰጣለን። ክብር የኛ ጌታ ከፍ በል በዙፋን ዙሪያ። እግዚአብሔር አምላክ ምስጋና ለአንተ ይገባሃል፣ ያንስብሃል። ጌታ ሆይ በቤትህ ስላኖርክን በፊትህ ስላየህን ሁላችንም ባለንበት ስፍራ ያወቅከን እግዚአብሔር ሆይ ተመስገን። በዚህን ሰዓት ከሰንበት ትምህርት በፊት ቤታችን እኔም በር ከፍታ እንግዲህ ሁሉን በማስተናገድ የምትገኘውን እህት አንተ እንድትባርክ በዝማሬ ያገለገሉን እህቶቻችንና ወንድሞቻችን እንድትባርክ ዘላለም አምላክ እግዚአብሔር በሰንበት ትምህርት ጥብቁን ሰንበት ትምህርት ያስተማርን ወንድማችንን አንተ እንድትባርከው ዘላለም አምላክ እግዚአብሔር ወንገድ ይዞ የመጣውን ዶክተሩን ደግሞ ጌታ አንተ እንድትባርክ እዚህ በመስማት ጌታ ወደ እግሮች ስር የመጣን ልጆችህን ሁሉ አንተ እንድትባርከን ጸልያለሁ፣ እለምናለሁ። ጌታ ሆይ ያንተ በረከት ለእያንዳንዱ እንዲደርስ የዘላለም አምላክ እግዚአብሔር ሆይ እያንዳንዱን ቤት እንዲጎብኝ እያንዳንዱን አገልግሎት እንድትባርክ የዘላለም አምላክ አባት ሆይ በውስጣቸው በውስጣችን ሁላችንም ወደ አንተ ወደ አምላካችን ይዘን የምንመጣውን ነገር ሁሉ ለምኑ ስላልክን ፈልጉኝ ስላልክን ወደ አንተ መጥተናልና ጌታ ሆይ አንተ እንድትገኝልንና ጸሎታችን ልመናችን ሁሉ እንድትሰማ መልስ እንድትሆነን እንለምናለን። ጌታ ሆይ እነዚህን አገልጋዮችን ደግሞ ጌታ ሆይ በአንተ በክርስቶስ ኢየሱስ በታላቁ ስሜ እንድትባርካቸው ጌታዬና አምላክ ሆይ አንደበቶቻቸው ምላሶቻቸው በአንተ በክርስቶስ ኢየሱስ የተቀባ ይሁን ዘንድ ሕይወታቸው በአንተ እንዲቀባ እግዚአብሔር ሆይ እኔ ለአገልግል ለምሉ አገልጋዮች ሁሉ የአንተ ምሕረት እንዲበዛ አንተን እንለምናለን። በዚህ ስፍራ ደግሞ ቀርበን የሰማን ልጆች ሁሉ በሰማነው እንድንኖር ጌታ ሆይ አንተ እንትረዳን ደግሞ ጌታ እንለምናለን። ከእያንዳንዳችን ጋር አብረህ ሁን። የዘላለም አምላክ እግዚአብሔር ያንተ ኃያሉ እንደ ብርቱ ሆኖ ኃይልህ ከእኛ ጋር ሆኖ እንዲመራን መሪ አንተ እንድትሆነን አጋዥ ረዳት አንተ እንድትሆነን ጌታ ሆይ በዚህ ስፍራ ታሞ ለሚሰቃዩ በቤታቸው ሆነ በሆስፒታል ሆኖ ቆሞ እንደኛም ይሄዱ ውስጣቸው የተጎዱትን ሁሉ አንተ እንድትደርስና እንድታክም እንድትፈውስ የዘላለም አምላክ እግዚአብሔር ሆይ እንደምናለን እያንዳንዱን ቤት አንተ እንድትገባ የዘላለም አምላክ አባት ሆይ ታስሮ ያሉትን እንድትፈታ አዝኖ ደግሞ ጌታና አምላክ ሆይ የቆዘሙትን አንተ እንድታጽናና የዘላለም አምላክ እግዚአብሔር ሆይ እያንዳንዱን ቤት እያንዳንዱን ጌታና አምላክ ሆይ ልብ የምትደርስ አምላክ ነህ አንተ አንተን ነው የምናመልከው አንተን ነው የምንጠይቀው ወደ አንተ ነው የምንመጣው ሌላ መንገድ የለንም ጌታ ሆይ ስለዚህ በዚህ ስፍራ ያለን ልጆች ወደፊት ይመጥተን ለምንጠይቀው ጥያቄ ሁሉ ጌታ ለከበደን ነገር ሁሉ ሸክም ለሆነብን ነገር ሁሉ በሰው ዘንድ አቅም የሌለ ይሄ የማይቻል የተባለው ነገር ሁሉ አንተ ደግሞ ትችላለህና እያንዳንዱን ቤት ገብተህ አንተ ሰላም ለእናንተ ይሁን እንድትልልን ጌታ ሆይ እንጸልያለን። የዘላለም አምላክ እግዚአብሔር ሁሉ የሚቻል አባት አንተ ጋር መጥተናል። ሁሉን ለምታይና ለምታቅ ለፈጠርከን ላኖርከን ላመጣህን አምላክ እግዚአብሔር ሆይ አሁን ደግሞ ምንም ለማያቅት ለአምላክ ለአንተ እንነግርሃለንና እኛን ጥያቄ መሻታችን ሁሉ ጌታ ሆይ አንተ ደግሞ እንድትመልስልን ለምናለን። ከእያንዳንዳችን ጋር አብረህን ሁን ጌታ ሆይ። እንደገና በዚህ በመጨረሻ ዘመን ባለንበት ጊዜ ያንተ መምጫ እጅግ በቀረበበት ሰዓት ጌታ ሆይ በእውነት አንተን መስለን መጓዝ እንድንችል አንተ እንድትረዳን ለምናለን ጌታ ሆይ። አሁን እንደሰማነው እንደ ቃሌ መሰረት አባባ እንደ ቃሌ መሰረት ካንተ ጋራ እንደገና አንተ ለኛ ስትል ያንን መከራ ሁሉ አልፈ ሞተ ተቀብረ እንደተነሳ ዛሬም በአባቴ ቀኝ ተቀምጠ የምታማልደን ኢየሱስን እንድንከተል ዘላለም አምላክ እግዚአብሔር ሆይ አንተ ደግሞ እንድትረዳን እንለምናለን። እኛም አው ወደ ቤትህ መጥተን ካንተ ከአምላክ ጋራ እንስማማ ያንተን ሞትና ትንሣኤን መስለውን ጥምቀት ተጠምቀናል። ጌታዬና አምላክ ሆይ እኛም ሞተን ተነሳን ብለን ቃል ገብተናል። ታዲያ እንዴት አይነት ሕይወት እንደምንኖር እግዚአብሔር አምላክ ሆይ በድካማችንም ቢሆን እያንዳንዳችን እናውቃለን። ነገር ግን ሁሉን ማድረግ የምትችል አምላክ አንተ ደግሞ የሰራህን ልጆችህን እያየህን በፊት ታቆመ እንደል ታጽናን ዘንድ ጌታ ሆይ አምላካችን ሆይ ወደ አንተ መጥተናል። ምህረትን አድርግልን በሰመነው ቃል ጌታ ሆይ አንተ ባስተማርከን መንገድ ጸንተን እንድንቆም እንትረዳን አንተ ስትመጣ ከፊት መቆም እንድንችል ሳናፍር ጌታ ሆይ በፊት መቆም እንድንችል የምድሪቱን ጉዞ ሁሉ ጌታ ሆይ አንተ መርተን ከፊት ለፊታችን አንተን እያየን እንድንጓዝ የዘላለም አምላክ እግዚአብሔር የሚያጽናን የሚያበረታውን መንፈስ ቅዱስ ለእያንዳንዳችን እንዲሰጠን ለምናለን ጌታ ሆይ። እኔም ኃጢአተኛ ልጅህን ይቅር ብለህ ልመናን ስማ። በዚህ ስፍራ ጌታ ሆይ አንተን እየጠበቁ ያሉ ልጆችህ ጌታዬና አምላክ ሆይ የሚሰሙትን የሚያዳምጡትን ልጆችን ሁሉ ጌታ ሆይ አንተ ስማ። መልስ እንድትሆነን ምህረት እንድታደርግልን ለቤት እንድታበቃን በምድር ያለውን መከራ ስቃይ ሁሉ ጌታ ሆይ ችግር ሁሉ በአንተ በክርስቶስ ኢየሱስ ማለፍ እንድንችል እንድትረዳን ፈቃድ ይሁን። እያንዳንዳችን አግኘን ቀሪ ጊዜያችን ዘመናችን ሁሉ አንተ ተረከብ። አግዘን ደግፈን ለውጠን አድሰን በቤት ለዘላለም ትከለን ስትመጣ ከፊት መቆም እንድንችል እርዳን። ስለሰማህን ተባረክ። በሰላም አሳድረን ሁሉ እንደ ውድ ፈቃድ ይሁን በጌታ በኢየሱስ ክርስቶስ ያውና ዘላለማዊ ስም አሜን አሜን።
አሜን አሜን። እግዚአብሔር አብስቴ ባርክሽ ልሳኔ በእውነት እስከመጨረሻ ታግሰሽ ትልቅ አገልግሎት እያገለገልሽ ስለሆነ ሳታክቺ ጌታ እግዚአብሔር አብስቴ ባርክሽ። ጸሎትሽ ተሰምቶ ለምስጋና ያቆማን ያንቺን የግል ጸሎት ይሰማልሽ። እግዚአብሔር ይባርክሽ። ተባረኪ። እስከመጨረሻ ቆይታችሁ በረከቱን ስለተካፈላችሁ ሁላችሁንም እግዚአብሔር አብስቶ ይባርካችሁ። እንግዲህ በተመሳሳይ ፕሮግራም እስከምንገናኝ የጌታ ጸጋ ከሁላችን ጋር ይሁን። ደህና ደሩ።